የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ። አድማጮቻችን እንደምን ሰምታችኋል በማለት የተለመደውን የዘወትር አክብሮት ሰላምታችንን ያስቀደም የዛሬ መስከረም 3 ቀን 2013 ዓ.ም ምረት ወይም እንደ አውሮፓውያን አቆጣጠር የሴፕቴምበር 13 2020 ቅንብራችንን ይዘን ቀርበናል። በቅድሚያ እንኳን ከ2012 ወደ 2013 ዓ.ም ምረት በሰላም አሸጋግራችሁ እንላለን። ዛሬም ሊቆም ባልቻለው የኦነግ ቄሮ ፋሽስታዊ አምባገነን ዘረኛ አገዛዝና ወረራ በዘር ማጥፋት ዘመቻ ህይወታቸው እንዲጠፋ የተደረጉትን ዜጎች ነፍሳቸውን ይማር እንላለን። የትግሬ ወያኔ እግር የተተካውና በነፍስ ማጥፋትና የዘር ማጥፋት ወንጀል የተሰማራው የኦነግ ቄሮ አገዛዝ በሚፈጽማቸው አያሌ ናዚያዊ ወንጀሎቹ ለፍርድ መቅረብ ይኖርበታል እንላለን። ከዜጎች ህልውና ማጥፋት ጋር በተያያዘ ከ285 ቀናት በፊት በኦነጋውያን ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች እጣ ፈንታ አስመልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። የፍትህ አካል ተብዮችና አብዛኞቹ የስም የብዙሃን መገናኛ ተቋሞች በአንድ ዘር ቁጥጥር ስር በመዋላቸው ምክንያት በወጣቶቹ ላይ የተፈጸመውን ግፍ ትኩረት ከመስጠት ተቆጥበዋል። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ቄሮ አገዛዝና የአገዛዙ አጃቢዎች ናቸው። በኢትዮጵያ ታሪክ ሰውን በዘሩ ማሳደድ፣ አሰቃቂ ግድያ መፈጸም፣ ለስደት መዳረግ፣ ማፈናቀል የተጀመረው የትግሬው ያኔና ኦነግ በጣምራ የዘረኝነት ህግ ደንግገው በስራ ላይ ካዋሉበት ጊዜ አንስቶ ነው። ይህ ዘመን ወደ 30 ዓመታት እየተጠጋ ነው። ሁለቱ ፋሽስታዊ ድርጅቶች የተፈራረቁባት አገር መከራውን ከፋዩ በዋነኛነት የአማራው ነገድ ሆኗል። አማራው ድርጅት አልባ ነው። አማራው እንዲታሰር፣ እንዲገደል፣ እንዲፈናቀል የሚሰራው በአደን ነው። በአደን የአማራው ጠላት በመሆኑ በተላላኪነት የተሰማራ ነው። ቀደም ሲል በትግሬ ወያኔ አገዛዝ፣ በአሁኑ ወቅት ደግሞ በተረኛው ለኦነግ ቄሮ አገዛዝ በአማራው ላይ እየተፈጸመ ያለውን ወንጀል የሚያለባብስ የአማራ ባላንጣ ነው። የኦነግ ቄሮ አገዛዝ በአማራው ላይ እየፈጸመው ያለው ወንጀል ቅኝ ገዢዎች በአፍሪካና በቀሩት ማህጎራት ከፈጸሙት ወንጀል የባሰ ነው። አማራው ከንብረት መውደም፣ ከእድገት መጓተት፣ ከድህነት፣ ከሥራ መገለል አንስቶ ሞት የታወጀበት ነገድ ሆኗል። ሞት በእንቅልፍ ይለመዳል እንዲሉ የአማራውን መገደል፣ መሰደድ፣ መታገድ ማንም ከቁብ የቆጠረው የለም። ዘረኞቹ ፕሮግራም ነርፈውና የፈጠራ ትርክት አቀናብረው አማራውንና የኦርቶዶክስ እምነትን ኢላማ አድርገው የሚሰሩትን ወንጀል በጋራ ለመቋቋም ቁርጠኝነት በማነሱ ራሱ የበደለውን ጽዋ ቀማሹ ብቻ ከመረረ ጥቃት ለመዳን ጅብ ከሚበላህ በልተው ተቀደስ በሚል ለነጻነቱ ዋጋ በሚያስከፍለው የመስዋዕትነት ጎዳና ስነ ልቦናውን ማስተጣጥቅ ይጠበቅበታል እንላለን። ከዚህ በመቀጠል የለቱን ስርጭታችንን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። ልክ ከምሽቱ 12 ሰዓት ላይ የሳምንቱ ዋና ዋና ዜናዎች ይደመጣሉ። በዛሬው ዕለት ከኢትዮጵያ አንድነት ሬዲዮ ዓላማ ጎን ከቆሙ አጋር ወዳጆች ጋር የአዲስ ዓመት እንኳን አደረሳችሁ ሰላምታም እንለዋወጣለን። በተለይ ስለአለፈው ዓመት በገዢዎች ጭካኔ ምክንያት በኢትዮጵያ ስለተሰሙ ተስፋዎችና ስለተፈጸሙ ወንጀሎች እንዲሁም በያዝነው ዓመት ሊከሰቱ ይችላሉ ተብለው ከሚገመቱ አገር አፍራሽ ትውልድ አምካኝ ፖለቲካና መዘዞቻቸው ውይይት ይኖረናል። የሬዲዮኑ አባላትም አስተያየት በመስጠት ይሳተፋሉ። በመሃልም የተለያዩ ወቅታዊ ጽሑፎች ይስተናገዳሉ። እንግዲህ አድማጮቻችን የዛሬው ስርጭታችንም በአንድ ሰዓት ያህል የሚራዘም መሆኑን ኮዱ እንገልጻለን። በመሆኑም የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah. ታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በአቶ ታደሰ ቤጫ በ1943 ዓ.ም የተደረሰ መጽሐፍ ክፍል 6ን ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ በታደሰ ሜጫ ክፍል 6 የሶልዳቶ ወይም የወታደር አውጎስቲኖ ሞት። እንዳስገነዘብኩት ይላሉ ታደሰ ሜጫ፣ ጥቁር አንበሳ ቆራጥ መንፈስ የነበረው ጀግና በመሆኑ አሳዛኝና ሩህሩህም ስለነበረ ቆስሎ የተማረከው አልቤርቶ አውጎስቲኖ በጥቁር አንበሳ ህግ አንቀጽ 5 እንደተመለከተው ወደ ሰፈራችን እንደደረሰ አልጋ ተነፍራሹ ብርድ ልብስና ያልጋ ልብስ ተሰጥቶት በተቻለ መጠን እየታከመ እንዲድንና በምግቡም ረገድ የሚያሰኘው ሁሉ እንዲቀርብለት ተደርጎ በሚገባ ሲታመም ሰነበተ። ይሁን እንጂ ቁስሉ በጣም የጎዳው በመሆኑና ሌላም በሽታ ስለተጨመረበት ለጊዜው እኛ ዘንድ የነበረው መድኃኒት ጥቂት ተመሆኑም በላይ ምርኮኛችንን ለመንከባከብ አቅማችን ስላልፈቀደ የመዳን ተስፋ አላገኘንበትም ይላሉ ታደሰ ሜጫ። ዋናው ነገር ግን ይህን የፋሽስት ወታደር በመማረካችን ወደፊት ተሚደረግብን አደጋ ለመጠንቀቅ የሚረዳ መረጃ ማግኘታችን ይታወቃል። ይህ ወታደር በተመረመረበት ጊዜ ተሰጠን መረጃ በዛ ሰዓት ይጠቅመናል ብለን ተግምት ውስጥ ባናስገባውም እንኳ አጥብቆ ያሳሰበን ጣሊያኖች በአውሮፕላን የቦምብ አደጋ የሚያደርጉብን ልክ በ8ኛው ቀን እሁድ ዕለት እንጂ በሌላው ቀን በፍጹም የሚያሰጋን አለመሆኑን አውጎስቲኖ አረጋግጦልን ነበር። ሰኔ 19 ቀን 1928 ዓ.ም አጥቢያ በቦኒያ ሜዳ ላይ የሰራናት ስራ የምትዘነጋ አይደለችምና በድር በምድር እንደተባለው ሳይሆን ተሰማይ የሚወርድ እሳተ ገሞራ ተጠላቶቻችን ዘንድ የተዘጋጀብን መሆኑን ተረድተን በየለቱ የጦር ሰፈራችንን ለቀን ቁስለኛ ወታደራችንንም በቃሬዛ እያያዝን ደን ወዳለበት ቦታ እንሰማራ ነበር። መከረኛው አልቤርቶ አልቤርቲኖም በእንደዚህ ያለ ሁኔታ 5 ቀን ያህል ተኛ ዘንድ ተቆየ። በኋላ አውሮፕላኖችን ባቃጠልን ልክ በ8ኛው ቀን እሁድ በ6 ሰዓት ግድም ስለሞተ አንድ የወታደር ጓድ እንዲሰለፍ ታዞ የመሰናበቻ ሰላምታ ተደርጎለት በወታደር ደንብ በክብር ተቀበረ በማለት ታደሰ ሜጫ መዝግበዋል። ይህም ለኢትዮጵያ ሰለጠኑ የሚባሉት ሌሎች የዓለም የጦር ኃይሎች ወደ ደረሱበት ደረጃ ለመድረስ ይችል ዘንድ ብርሃን የገለጡላት ንጉሠ ነገሥቷ ያስጨበጧትን የስልጣኔ እርምጃ የባህሪ ገንዘብ አድርጋ በመያዟ ምንም ለጊዜው መሪዋ ባጠገቧ ባይኖሩ የስልጣኔ ጮራ በግንባራቸው ላይ የፈነጠቀባቸው ጀግኖች ልጆቿ ያለ አዛዥ በራሳቸው ስልጣን ብቻ እየተዳደሩ የፈቃዳቸውን ለመስራት ይችሉ በነበረበት ጊዜ ተቆጭ የለብኝም ብላ ተህግ የወጣ ስራ ስላልሰራች ኢትዮጵያ ተመጀመሪያው ተመጨረሻው ህግ አክባሪና ፈጻሚ መሆኗን ያስረዳል በማለት ታደሰ ሜጫ ያስረዳሉ። እንዲህም ማለት ሰልጥነዋል ተሚባሉት ሀገሮች አንዱ የኢትዮጵያ ጠላት የወረራው ጦርነት ያነሳብን ምንም ስፍራ ተበበኝ ማለትን ምክንያት አድርጎ እንደሌሎቹ ጓደኞቹ ሁሉ በሰው ሀገር ሀብት ጌታ ለመሆን ያሳሰበው ተተራራ የላቀው ምኞቱ አሳብዶት በአለም ሰዎች ዘንድ የሰለጠነ ነው ተብሎ የተመሰከረለትና ያሰልጣኝነትም ሽሎታ እንዳለው ይታመን የነበረ ሲሆን ዓለም አጥብቆ ያከበረውን ህግ አፍርሶ ጦርነት ተማንሳቱና በአለም በተከለከለ የፈሪ መሳሪያ የመርዝ ጢስ ሽማግሌዎችና ሴቶችን ህፃናቶችንም ሳይቀር ያለ ርህራሄ ያሰቃየ ተመፍጀቱም በላይ ድል ሆኖ በተማረከው ህዝብ ላይ ይሰራው የነበረውን ተሰባዊነት ህግ ፈጽሞ የራቀ ያረመኔነት ስራ አስተውለው የተመለከቱት የኢትዮጵያ ጀግኖች ጠላታቸውን ሲማርኩ እርሱ እንዳደረገ ሁሉ ቢያደርጉ ይህን ሰርተዋል ተብለው መወቀሳቸው ይቅርና ላናኗራቸው እንኳን ታዛቢ የሚሆን ሰው ባጠገባቸው ባልተገኘበት ጊዜ የዓለምን ህግ ይጠብቁ ዘንድ በህሊናቸው የተገደዱት ለስልጣኔ ብርሃን በር ከፋች የሆኑ መሪያችን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የጣሉባቸው አደራ ጠባቂዎች ሆነው በመገኘታቸው ስለሆነ አለ ስሙ ሰልጥኗል ተብሎ ስም የተሰጠውን ለማስተማር በዚህ ረገድ ሽሎታ ያላቸው መሆናቸውን ለአንባቢዎች ማስረዳት የተገባ ነው ሲሉ ታደሰ ሜጫ ያሳስባሉ። ጠላት በተለይ በጥቁር አንበሳ ሰፈር ላይ የቦምብ አደጋ ስለማድረጉ ተዚህ በላይ እንደ ተነገረው አልቤርቶ አውጎስቲኖ ላይ ሞት አስቀድሞ አልቤርቶ አውጎስቲኖ ሳይሞት አስቀድሞ ጠላቶቻችን ተስምንተኛው ቀን እሁድ በቀር የቦምብ አደጋ እንደሚያደርጉብን አረጋግጦ የነገረንን ተቁም ነገርስ እንኳን ባናውለው ምናልባት የሚያውቀው ምስጢር ይኖር ይሆናል በማለት ይህችን ቀን እንጠራጠራት ነበርና ጀብዱ በሰራንበት ልክ በስምንተኛው ቀን እሁድ ተጧቱ ቀደም ብለን ተነስተን አገልግሎታችንን ለሚያስፈልገን ጉዳይ የሚጠቅሙንን እቃዎች እየያዝን ሰፈራችንን ለቀን በየዱሩ ተሰራጭተን ዋልን ይላሉ ታደሰ ሜጫ። ተዛ ቀን አስቀድሞ አውሮፕላን እየመጣ ይጎበኘን የነበረ ዘወትር ተሶስት ሰዓት እስተ ሰባት ሰዓት ስለነበረ በዛች እሁድ ሰባት ሰዓት ታለፈን በኋላ ይመጣል ብለን ብንጠብቀው እንደ ሞት የቀረ መስሎ ሲዘገይ ጊዜ እንግዲህስ የተለመደው ሰዓት አልፏልና አይመጣም ተባብለን ወደ ሰፈራችን ተመለስንና መሳሪያችንን አስቀምጠን የምንበልጠው ለግል ጉዳያችን ወደ ከተማ ሄድን። ተጥቂት ጊዜ በኋላም በሰፈር ቀርተው የነበሩ ጥቂት ወታደሮች የጉርምርምርታ ድምፅ ሰምተው ኑሮ የአደጋ ምልክት ጥሩምባ አስነፉ። እኛም ጥሪውን እንደሰማን ሰፈራችን ድረስ መሳሪያችንን ለማንሳት ስንሮጥ ጥቂቶች የሩጫ ልምድ ያላቸው ብቻ ቀድመውን ሲደርሱ አብዛኞቻችን ወደ ጦር ሰፈር እንኳን ሳንጠጋ አውሮፕላኖቹ ቀድመው በግቢያችን ላይ እያንዣበቡ መንገዱን ስለቆረጡ ጀግናው ወታደር ተመሳሪያው በመለየቱ ሐዘኑ ታላቅ ሆነ። ብዙዎች ግን በወቅቱ በእንደዚህ ሆነን ተምንገደል አምላክ ቢሰውረን ተመሳሪያችን እንገናኛለን ባይሆንም ተምንዋረድ በጀግንነት መሞት ይሻላል እያሉ የቦምቡን ነጎድጓድ በሩጫ እየጣሱ በድፍረት ገብተው እንደናት ልጅ ተሚያምኑት መሳሪያቸው ጋር ተተገናኙ በኋላ ርቀው ለመደበቅ ስላልቻሉ አደጋው እስቲያልፍ በሰፈራችን ዙሪያ ተነበረው የጌሾ ቁጥቋጦ ውስጥ መቆየት ግዴታ ሆነባቸው በማለት ታደሰ ሜጫ ያስታውሳሉ። በዛ ገን በተደረገው ነገር በኋላ በልህልናችን መነጽርነት እንደ ድንቅ አድርገን የተመለከትነው አስገራሚ ነገር አለም ይላሉ ታደሰ ሜጫ። ይህም በዛች እለት የጦሩን ሰፈር ለመጠበቅ ተረኞች ሆነው ታዘው የነበሩት ወታደሮች ቁራጥነትና ሸግነት ነው ይላሉ። በአዲሱ አስተዳደር በሰለጠነው የጦር ሥራዊት ደንብ لاند سفرات بكاي تاززا وتادر ليلو ترنيا متستو اندي ركبا وستوخسن اللتسات درس مانا تشوم اينت ادقا بيدر سبت استهيوتو في السامي درس يتقبلون ادرات ابقو ماكو جتنشي بتام مانينت يتسطون سفرا لكو زنف مالت كتو اما يفقد سيهون جرماو يمي اسفراو يا اوروبلانو تشو قرمرمتا مدريتون يمي انقرق قرمات يبومبو غاغاتا እንደ ደጋ ነፋስ ሳይቋርጥ የሚያፈጫው የመትረጊሱ ሩምታ ይህን ይመስላል ተብሎ በማይገመትበት አቋሁን ሲወርድ የሰው ሁሉ ልብ በየደረቱ ላይ ቡና በሚወቀጥበት ጊዜ እነዛ በወጣቶች መሪዎቻቸው ወጣት መንፈስን ተጥተው የርኩ ጀግኖች አደራ ተተባሉበት ስፍራ ክስክስ ሳይሉ አደጋውን አሳልፈው በታማኝነት ተተቀበሉት አደራ አንዲቱ ቅንጣት እንኳ ሳትጎልባቸው በተዛዙ በመሰረት ተግባራቸውን ለሚቀጥለው ተረኛ በማስረክባቸው መሪዎቻቸውን አስከበሩ ጉረኛውን ጣላት አሳፈሩ ይላሉ ታደሰ መጫ የአውሮፕላኖቹ አሰላለፍና ያደጋጣጣላቸው አቋሁን እንዲህ ነበር በመጀመሪያ 3 ቦምብ ታይ አውሮፕላኖች ካፕሮን የተባሉት መጥተው በተለይ ተምስራቅ ወደ ምራብ እንዲሁም ተምራብ ወደ ምስራቅ እየበረሩና ተራ በተራ እየተዛዋወሩ የቦምብ ዝናብ ይወርዱብን ጀመሩ ይላሉ ታደሰ ተጣሉትም ቦምቦች 3ቱ ያህል ሳይፈነዱ ተገኝተዋል ያንዱ ቦምብ መጠን እኔ እንደገመትሁት ይላሉ ታደሰ ብቻ ቁመቱ ተ 1 ሜትር የሚበልጥ ሲሆን ውፍረቱም ተወደሁዱ ከፍተኛ ተሆነ ታገራችን የጌሾ ሙቀጫ ጋር ይወዳደራል ጫፍና ጫፉ ግን በአንድ ወገኑ በጣም ሹል ሆኖ በሌላው በኩል ደግሞ የመለኪያ እግር የመሰለ ነገር ነው። ተዚህም የመለኪያ እግር ተሚመስለው ተያይዘው ወደ ሆዱ ሲል እንደ ሰንበር እየሆኑ የተጋደሙ ብረቶች ነበሩበት በማለት ያስተውሳሉ ታደሰ ብቻ። እነዚህ አውሮፕላኖች በዚያ አቋሁን እየተመላለሱ የተጫኑትን እሳተ ገሞራ ሲያራግፉብን ሁሉ ግዜ ያነጣጠሩ የነበረው ምናልባት ውስጡ ያለን መስሏቸው እንደሆነም አይታወቅም የምንኖርበትን ቤት ለማቃጠል ወይም ለማፍረስ ነበር ዳሩ ግን ስፍር ቁጥር የሌለው ቦምባቸው ዋጋ እንደሌለው ቃም እያወጡ ሲወረውሩት የ350 ቤተሰብ የጦር መኖሪያ የሆኑት 3ቱ ታላላቅ የግንብ ቤቶች ምንም ሳይነኩ መቅረታቸው የጣሊያ ያገር ባዲሶችን ሐፍረት ሳይለብሱ አልቀሩ ለጠላት ድንፋታ ፍንክች የማይሉት ዘብ ተባቂዎቻችንም ይብሱን ልባቸው ደነደነና በእያሉበት ሆነው ሲያሻቸው ይተኩሱበታል ሲያሻቸው ቀረርቶን ያስተጋቡ የጀግናውን ወኔ ይቀሰቅሱት ነበር በማለት ያስተውሳሉ ታደሰ ብቻ የመጀመሪያዎቹ አውሮፕላኖች እንዲህ ያደረጉ 20 ደቂቃ ያህል ፈንጭተውብን መለስ ሲሉ በዛው ጊዜ መትረጊስ ብቻ የሚተኩሱ 2 ፈጣን አውሮፕላኖች ተተኩና እነሱም እንዲሁ ጥቂት እንኳን ሳይዛነፉ በዛው በመከረኛው ሰፈራችን ላይና በዙሪያው በሚገኘው የጌሾ ቁጥቋጦ ውስጥ የማይበቅለውን የመትረጊስ አረር ይዘሩ ጀመሩ። ተነዚህም በፈንታቸው በጆንያ እየተሰፈረ ተሸክመው ያመጡትን ጥይት ሽቅብና ቁልቁል እያጋፈቱ አራግፈው ተጨረሱ በኋላ ሲደክማቸው ጓደኞቻቸው የሄዱበትን መንገድ ይዘው ነጎዱ። ፋታግንተን የሆነውን ለማወቅ የቸኮልነው እኛም ተገባታችን ማለት ተዱር ገብተን ለጣላት ላለመታየት በእያለንበት ተኝተን ስለነበረ አንዱ ሌላውን ሞቷል የመሰለው እኛ ለኛ ስናዝን አደጋው ሲያልፍ ድረስ ናፍቁቱ ብቻ አብቅቶን ነበር ይላሉ ታደሰ መጫ። አውሮፕላኖቹ ሄደው አለመመለሳቸውን ወይም ሌሎች አለመተከታቸውን በርጋታ ተተመለከተን በኋላ የኩል ሰዓት ሶባያችን አልቆልን ተያለንበት ተሰብስበን የሆነውን ዞረን ብናይ ተኛ ተሰፈር ርቀን ተነበርነው ይቅርና በግቢው ውስጥ ሆነው መሳሪያ ይተብቁ ተነበሩት ዘቦች እንኳን የቦምብ ሆነ የጥይት ጨረፍታ የነካው ባለመኖሩ 3ቱ ደቂቃን ተሳተ ነበልባል ውስጥ ያወጣቸው አምላካችን ለኛም በላያችን ያንጃበብ ተነበረው የሞት ጥላ ውስጥ በርቂቅ ጥበቡ ከለላ ሆኖ እንዳዳነን አምነን ምንም ለርሱ ዋጋው ባይሆንም ተልብ ይሆነ ያንድነት ምስጋናችንን ለፈጣሪያችን አቀረብን ብለው መዝግበዋል ታደሰ መጫ። ይልቁንም ተነዛ እንዳልነበሩ ይሆኑ ዘንድ ባለ አዋቂ ፈራጅ ተፈርዶባቸው ተነበሩት ሶስት ታላላቅ ቤቶች ላይ በወረደው የቦምብና የጥይት ማአት ጥቂቶቹ የመስኮት መስታወቶች ብቻ ሲሰበሩ በውስጣቸው የነበሩ መሳሪያና ጥይት ሌላው ምቃ ሁሉ ምንም ሳይነካ እኛ እንዳስቀመጥነው ተገኘ። ቤቶቹም የቀድሞውን ተግባራቸውን ማለት የለቀምት ህፃናት ትምህርት ቤት መመገቢያ መሆናቸውን በኋላም ነፃነት ተተገኘ ወዲህ ቀጥለዋል በማለት ታደሰ መጫ ያስተውሳሉ። በዚህ የኢትዮጵያ አምላክ ባደረገልን ተአምራት ያሉ ታደሰ መጫ እየተደነቅን ተ30 ደቂቃ ይበልጥ የተለያየንበት ጊዜ እንደ 30 ቀን ያህል ሆኖብን ተመነፋፈቃችን በዛት የተነሳ እርስ በራሳችን ስንሳሳምና ደስታችንን እንደሳቀ እንደለቅሶም ያደረግን የዚህኑ ጨዋታ በየበኩላችን سنወያይ በለቀምት ዙሪያ ያለው ባላገር የቅርቡ በግር የሩቁ በፈረስ ይሆነ ሳናስበው መጥቶ የሰፈራችንን ዙሪያ ከበበው። አመጣጡም በሰማው የቦምብ ጩኸት እኛ በፍጹም ያለቀን መስሎት ወይም የመትረጊስ ተኩስ በፍጹም የለቃቀመን መስሎት ያወዳደቃችንን ሁኔታ ለመመልከት ስለነበር እኛን ያለ አንድ ድንጋጤ እንደ ብረት ልበ ሙሉ ሆነን ሲያገኘን እንደ ምታት ሆነበትና ሁሉም በየበኩሉ ወደ አንዳንድ ወታደር ጠጋ እያለ በአደጋው ምክንያት ስንት ሰው እንደሞተብን ለማወቅ ይጣጣር ጀመር ሲሉ ያስታውሳሉ ታደሰ መጫ። በዚህማ ኮሃን የሆነውን ለመረዳት ብዙ ሰዓት ቆመው ታስተዋሉ። በኋላ በውሳችን ተደስታ ተሳቅና ተጫዋታ በቀር ሬሳ ይቅርና ቁስለኛ እንኳን ባለማየታቸው እየተደነቁ ወደ እነርሱ የሚተኮስባቸው ጥይት እንዳይቆስላቸው መድኃኒት አላቸው እነርሱ ግን የተኮሱት ጥይት መሬት ጠባይልም የሚል ስም አወጡልን። ተኛም ወገን እንዲሁ አንዳንዳችን እየሄድን የመናዳችንን ሁኔታ ስናስረዳቸው በመደነቅ ታደመጡን። በኋላ ወደ ጌቤታቸው ተመለሱ። ይልቁንም በጣም የተደነቁበትና እንደ ተአምራት ሆኖ እነስነቱን እስተ መጠራጠር ድረስ ምታት የመሰላቸው እኛን ተምድር ለማጥፋት ተተጣሉትና በድምጣቸው ብቻ አገሩን ታሸበሩት ቦምቦች ሳይፈነዱ ተተገኙት። አንዱን ቦምብ ለተና ኮሎኔል ክፍሌ ነሲቡና ዶክተር አለመወርቅ እየተራዳዱ ፈተው በማሳየታቸው ነው ይላሉ ታደሰ መጫ። በከተማው ነዋሪ ተሆኑት አብዛኛዎቹ በጣም ይወዱንና ያስቡልንም ስለነበር ያደጋው ሰዓት እንዳለፈ መጥተው እንኳን እግዚአብሔር አዳናችሁ በማለት ያጽናኑንና ሁኔታውን ያወያዩን ብዙ ነበሩ። በዚህ ምክንያት ተከተማው ህዝብ የሚበልጠው ቆራጥ መንፈሳችንን በመመልከት ተወትሮ ይልቅ ጀመር። ተዚህም በቀር ጥቁር አንበሳ ዘወትር የህዝቡን ጸጥታ ጠባቂ እንጂ አንዳንድ ሰዎች ሊያስመስሉብን እንደሞከሩት የግል ጥቅም ፈላጊ ያለመሆኑን በብዙ ጊዜ ስራው የተገለጸ ተመሆኑም ይልቅ በዚህ ወቅት ደግሞ ይበልጥ ስለተረጋገጠ ብዙዎቹ የአገር ተወላጆች የሆኑ ወጣቶች ተጥቁር አንበሳ ጋር ሆነው ለእናት አገራቸው ነጻነት እስተሞት ድረስ ለማገልገል አስበው ቁርጥ ያለ ቃላቸውን ሰጥተውም አልቀሩ ፈጸሙት። ተነዚህም የአካባቢው ሰው አንዱ ስለ አካባቢው ስለ አገሩና ስለ ንጉሠ ነገሥቱ ክብር በተክላላውም ለጥቁር አንበሳ ዓላማ የተናደደ ከፍ ያለ ፍቅር የነበረው ወጣት ጀግናውና ቆራጡ አቶ ቂጣታ የኢትዮጵያነቱን ጣ ጌራ ላይ መቀበሉ በታሪክ ሲታወስ የሚኖር ነው ብለው ዚህን ክፍል አደሰመጫይ ቋጫሉ አድማጮቻችን ጥቁር አንበሳ በመራብ ኢትዮጵያ ባቶ ታደሰመጫ የቀረበው ጽሑፍ ክፍል 6 በዚህ ተጠናቀቀል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
ደሙናንተ የሚለኝ የናቀኝ
አድማጮቻችን ይህ የምታዳምጡት የኢትዮጵያ አንድነት ሬዲዮ ነው። ከዚህ ቀጥለን የሳምንቱን አበይት ዜናዎችን እናሰማለን። ዜናውን የማሰማችሁ አብዱአሊ ነኝ። በቅድሚያም አርዕስተ ዜናዎቹን። የኦነግ ጤሮ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ባለሀብቶችን የሸገር ሞሰብ በሚል ዝግጅት አስቤያለሁና እያንዳንዳችሁ 10 ሚሊዮን ብር አምጡ አለ። በአዲስ ዓመት ዋዜማ የሰላማዊ ትግል ምልክት የሆነውን እስክንድር ነጋን የአብይ አህመድ ናዚ አገዛዝ በሽብርተኝነት ክስ መመስረቱን ገለጸ። የአብይ አህመድ የኦነግ ጤሮ ጥምር አገዛዝ በመፈራረስ ላይ መሆኑ ተነገረ። የኦነግ ጤሮ አገዛዝ ግለሰቦች በባንክ ያስቀመጡት ገንዘብ እየዘረፈ መውሰዱን አመነ። የተባበሩት መንግስታት ድርጅት የታዳጊ አገሮችን ዕዳ መክፈያ ጊዜ ለማራዘም ውይይት ማድረጉ ተገለጸ። በመጪው ሳምንት ይጀምራል የተባለው የአባይ ግድብ ድርድር አጠራጣሪ መሆኑ ተገለጸ። ዝርዝር ዜናዎቹን እነሆ። የኦነግ ጤሮ ጠቅላይ ሚኒስትር አብይ አህመድ ባለሀብቶች እያንዳንዳቸው 10 ሚሊዮን ብር እንዲከፍሉ ትዕዛዝ ማስተላለፉ ተገለጸ። ባለፈው አመት 5 ሚሊዮን ብር ራት አዘጋጅቻለሁ በሚል በሳሃና 5 ሚሊዮን ብር ያሰባሰበው ጠቅላይ ሚኒስቴር ዘንድሮ ደግሞ ባትክልተኝነትና በመዝናኛ ፓርክ መገንባት ላሳለፈበት ጊዜ የ10 ሚሊዮን ብር ክፍያ በእያንዳንዱ ሀብታም ላይ መድቧል። ባለፈው አመት በራቱ ግብዣ ላይ ያልተሳተፉ ባለሀብቶች ለእስር የተዳረጉ እንደነበሩ መገለጹ የሚታወስ ሲሆን በዚያ መቀጣጫ ምክንያት ኦነግ ጨምሮ የመረጣቸው ባለሀብቶች የአብይን ትዕዛዝ በፍርሃት ይቀበላሉ ተብሎ ይጠበቃል። የዜጎችን ደም በማፍሰስና አፈናቅሎ ለሐሩርና ቸነፈር የሚያጋልጠው አገዛዝ በገጠመው የኢኮኖሚ ቀውስ ምክንያት በተለያዩ ዘረፋዎች እድሜውን ለማራዘም በመፍጨጨር ላይ ነው። ምንም አይነት ልማት እንዳይከናወንበት ከተፈረደበት የአማራ ነገድ በአብዛኛው ከሚኖርባቸው በግብር ስም እየተመዘበረ ለኦነግ ቄሮ ካዝና የሚገባ አመታዊ የ22 ቢሊዮን ብር ስጦታ ለትግሬዎችና ለኦሮሞዎች ልማት ማካያጃ ይዋለ ሲሆን ከባለሀብቶችም የሚነጠቀው ገንዘብ የኦነግ ቄሮን ወራሪ መንጋ ሰራዊት ለማደራጀት እንደሚውል ብዙዎች ይስማሙበታል። የውሸት ቋቱ ጠቅላይ ሚኒስቴር ባለፈው አመት በፓርክ መዝናኛ ግንባታ ተጠምዶ መቆየቱና ይህም ፓርክ የብልጽግና መመዘኛ በመሆኑ ገጸ በረከት እንዲቸረው አዟል። ከአገሪቱ አንጦራ ሀብት በሙስና ዘረፋ ይሁን በአግባቡ ሰርተው ያፈሩ ከሚከፍሉት ግብር በላይ 10 ሚሊዮን ብር ያንዳንዳቸው ለብልጽግና ፓርቲ ተብየው እንዲያስረክቡ የቀን ገደብ ተሰጥቷቸዋል። አንዳንዶች እንደሚሉት ከሆነ የ10 ሚሊዮን ብር መዋጮ ጥያቄ ተዛዝ ኦሮሞዎች ባልሆኑት ላይ ብቻ የተጣለ ናዚያዊ ግዳጅ እንደሆነም ገልጸዋል። የኦነግ ጨምሮ ናዚያዊ አገዛዝ በግድያውም ሆነ በዝርፊያው እየሰራበት ነው። በትግሬው ያኔ ዘመን በዘረፋው ተሰማርተው ከትቢያ ተነስተው የበለጸጉትን እነማን እንደሆኑ የአብይ የስለላ ድርጅት ስለሚያውቅ በተቀዳሚ የኦነግ ጨምሮ አገዛዝ ያደነ የሚያስከፈለው እነዚህ ሆኑ የአገር መዝባሪዎቹን ነው። ከዚህ ጋር በማያያዝም በብዙ ሚሊዮኖች የሚቆጠር ተቀማጭ በባንኮች በሂሳቦቻቸው ቁጥር ያስቀመጡትን የስለላው መዋቅር ከባንኮቹ ጋር በመመሳጠር የኦነግ ቄሮ አገዛዝ አሟጦ እየወሰደ እንደሆነና በከፍተኛ ዘመቻ ማከናወኑንም ለመረዳት ተችሏል። በአዲሱ ዓመት ዋዜማ የሰላማዊ ትግል ምልክቱንና መሐንዲሱን ለዚህም ብዙ መስዋዕትነት የከፈለውን እስክንድር ነጋን የኦነግ ቄሮ ናዚያዊ አገዛዝ በሽብርተኝነት የፈጠራ ክስ መወንጀሉን ይፋ አድርጓል። ሰላማዊ ትግሉን ከዲሞክራሲያዊ ስርዓት ምስረታ ጋር እንዴት እንደሚሰፈን አስተማሪና መሪ የሆነውን በማሰር የኦነግ ቄሮ ጨቋኝ አገዛዝ ለሰላም ያላቸውን ንቀት በኢትዮጵያ ሕዝብ ፊት አሳይተዋል። በዚህ ድርጊቱ ጽንፈኞችን አሰባስቦ የሚመራው የአብይ የሰላም ኖቤል ተሸላሚ ትክክለኛ ገጽታውን ይፋ አድርጓል። በኢትዮጵያ የበቀል እርምጃ ነክሷል ያሉ ወገኖች ተረኛው የጽንፈኛ ቡድን የቅጥፈት ክስ ከመፍጠርና የንጹሃን ደም ማፍሰስ እስከ ዘር ማጥፋት ያገዛዙ መመሪያ መሆኑን በግልጽ አሳይቷል። አገዛዙ ራሱ ሽብርተኛ እንደነበር የለፈፈው የኦነግ ቄሮ አገዛዝ ከህወሓት ወያኔ የወረሰውን የግፍ አገዛዝ ለማጽናት የሚያደርጋቸው ዘመቻዎች በአማራው ላይ ያተኮሩ እንደሆኑም ብዙዎች ይስማሙበታል። የተረኛ ኦነግ ቄሮ ጠቅላይ ሚኒስትር ሳናጣራ አናስረም ይያለ ሲለፍፍ የነበረውን ዲስኩር ክዶ የህሊና እስረኞችን እያንገላታ ነው። የአብይ አቃቤ ህግ ተብየው በሰጠው መግለጫ ላይ እስክንድርና ጆሃርን በአንድ የክስ ፋይል እንዳስቀመጣቸው ገልጿል። የኦነግ ቄሮ ጣምራ አገዛዝ ክስ ፈጥሮና አሰናርቶ ተቃዋሞች ናቸው የሚላቸውን እያሳደደ ነው። በኦነግ ቄሮ ናዚያዊ መሪ አብይ ላይ ጥያቄ ያላቸው የሚዲያ ማዕከሎችም ኢላማ ተደርገዋል። በዚህ ዘመቻ የአስራት ሚዲያ ጋዜጠኞች በፈጠራ ክስ በእስር እየማቀቁ ይገኛሉ። በሌላ በኩል ደግሞ ባልደራስ የራሱን ልሳን ማውጣት መጀመሩን ይፋ አድርጓል። በመጀመሪያ አትሙ ላይ የኦነግ ቄሮ ወራሪ መንጋ በዜጎች ላይ ስለፈጸማቸው አሰቃቂ ግድያዎች ሪፖርት አውጥቷል። በተቀዳሚ አዲስ አበባ የአዲስ አበባዎች እንደሆነችና ወደ ነበረችበት የክልልነት ደረጃ እንድትመለስም ጥሪውን አስደምጧል። ጋዜጣዋንም ባልደራስ የሚል ስያሜ ይዛለች። ከዚሁ ሳንወጣ በነስክንድር ላይ የኦነግ ቄሮ ናዚያዊ አገዛዝ ከፍቻለሁ የሚለው ክስ የአስተዳደሩን ስልጣን በኃይል ለመያዝና ለሽብር ወንጀል መሰናዳት ወንጀሎች መሆኑን ገልጿል። የትግሬው ያኔን የተራዘመ ክንድ ሆኖ የሚሰራው የኦነግ ቄሮ ናዚያዊ አገዛዝ የሃይማኖት ልዩነትን ለመፍጠር በሚያደርጋቸው የፈጠራ ክስ ፍለጋ የወያኔን ዘመን ግፍ ወራሽና አስተናጋጅ መሆኑን በግልጽ አሳይቷል። የአብይ አህመድና የኦነግ ጭሮ ጣምራ አገዛዝ በመፈራረስ ላይ መሆኑ ተነገረ። የኦነግ ጭሮ የአብይ አገዛዝ በመፈራረስ አፋፍ ላይ እንደሚገኝ ብዙዎች አስተያየታቸውን እየሰጡበት ነው። በያዝነው አዲስ ዓመት በብልጽግና ሽፋን የሚጠራው የኦነግ ጭሮ ጣምራ ናዚያዊ ስብስብ ከአገር ውስጥና ከውጭ አገር በሚደርስበት ተጽዕኖ ምክንያት በከፍተኛ ቀውስ ስር ወድቋል። ከዚሁ አደገኛ ቀውስ ጋር በተያያዘ 3 ሚኒስቴሮችና 1 የሚኒስቴር ዲኤታ እንዲሁም የዲፕሎማሲ አባላቶች ፓስፖርታቸውን እንዲያስረክቡ ተደርገዋል። ለዚህ የተሰጠው ምክንያት ወደ ውጭ ለመኮለል አስበዋል በሚልና በውጭም ሚስጥር ሊያወጡ ይችላሉ የሚል ስጋት እንደሆነም የውስጥ አዋቂዎች ገልጸዋል። በአገሪቷ የሰፈነው ቀውስ የኦሮሞን የበላይነት ለማስፈን በሚደረገው ግብግብ የምስራቁ እስላማዊ ኦሮሞና የምዕራቡ ኦሮሚያ ክርስቲያኖች መካከል ልዩነቱ ወደ መጠፋፋት ለመሸጋገር መቃረቡን እነዚሁ የውስጥ አዋቂዎች ገልጸዋል። የኢኮኖሚ መፋለሱም ስር እየሰደደ ነው። በቅርቡ ለአማራ ባንክ ምስረታ ታስቦ በዶላር ከዲያስፖራው የተሰበሰበውን በብዙ ሚሊዮን የሚቆጠር ዶላር ከባዕዳን ባንዳዎች በመቀማት የአገሪቷን የነዳጅና የማዳበሪያ እንዲሁም የሸቀጦች ማስመጫ ለማድረግ አብይ ቢጠቀምበትም የውጭ እርዳታው መድረቅ ምክንያት የውጭ ምንዛሬ አቅርቦቱ በጣም ተስተጓጉሏል። ይህንን ችግር ለመቅረፍ የኦነግ ጭሮ ጠቅላይ ሚኒስትር አብይ አህመድ የተለያዩ መማጸኛዎች እያቀረበ ነው። በአገር ውስጥም ከሚከተሉት 3 ወራት በኋላ ለካድሬዎችና ለሰራተኞች የሚከፈል ደሞዝ እንደማይኖር የውስጥ አዋቂዎች እየገለጹ ነው። በሌላ በኩል ደግሞ ይሄው ይወላለቀ ያለ የአብይ አህመድ ናዚያዊ አገዛዝ በኦሮሚያ በተካሄደው ግድያና የንብረት ውድመት ማስቆም አልቻለም የተባለውንና ብዙ ጊዜ የሚወቀሰውን የክልሉ መንግስት የጸጥታ መዋቅር ሰሞኑን ሽልማት መስጠቱ እንኳን ዝም ብላችሁ እያያያችሁ አስገደላችሁ የሚል ማበረታቻና ለሌላም ጭፍጨፋ ለማዘጋጀት የሞራል ግንባታ ነው የሚሉ አስተያየት ሰጪዎች በርካቶች ናቸው። አድማጮቻችን ይህ የምታዳምጡት ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ራዲዮ ነው። የግለሰቦችን የባንክ የቁጠባ ገንዘብ እየወረሰ ያለው የኦነግ ጭሮ አገዛዝ ድርጊቱን መፈጸሙን ከሰሞኑ አመነ። ከኦነግ ጭሮ አገዛዝ እውን መሆን በተያዘ በባንኮች ውስጥ ቁልፍ ቦታዎች ለካድሬዎች ኦሮሞዎች ከተላለፈበት ወቅት አንስቶ የግለሰቦች ገንዘብ ከሂሳባቸው ላይ ተሟጦ እየተዘዋወረ ለመሆኑ ሲገለጽ ቆይቷል። ዝርፊያው ያተኮረው በቀጥታ ብዙ ሚሊዮን ብሮች በሂሳባቸው ቁጥር ያስቀመጡትን እንደሚመለከትም ለመረዳት ተችሏል። እስከ ቅርብ ጊዜ ድረስ ባለ ገንዘቦቹ ሳይያውቁት ተቀማጭ ገንዘባቸውን በነበረበት ባንክ ውስጥ ሲያጡት ለባንኮቻቸው አቤቱታ ቢያቀርቡም ምላሽ ሳያገኙ ቆይተው ነበር። ከሰሞኑ የኦነግ ጭሮ አገዛዝ ገንዘቡን ውርስ ካደረገ በኋላ በባንኩ ሂሳብ ላይ የነበረውን ገንዘብ ወደ ኦነግ ጭሮ የተዘዋወረ የባንኩ የሂሳብ ቁጥር ላለፉት 5 ዓመታት ያህል አንዳችም የማውጣትና የማስገባት እንቅስቃሴ ያልታየባቸው ሆኖም በመገኘታቸው ነው ሲል የወንጀል ተግባሩን ይፋ አድርጓል። የኦነግ ጭሮ አገዛዝ የባንኩን ህግ ጥሶ የግለሰቦችን ሂሳብ መፈተሽና መውረሱ በአገሪቷ ህግ አልበኝነት ጣራ ላይ መድረሱን ያሳያል ያሉ ወገኖች የአንድ ዘር የበላይነት ለማንገስ የተጀመረው ዘመቻ ከመሬት መውረስ ወደ ባንኮቹ ተዘዋውሯል ብለዋል። በገጠሪቷ ኢትዮጵያ ባንክ ሲዘርፍ የቆየው የኦነግ ጭሮ መንጋ የከተማ ቤቶች እየታደለው ከሰፈረ በኋላ የግል ሀብት ለማዳበር ሲባል ከግለሰቦች ተነጥቆ ወደ ኦነጋውያን ኪስ እንዲገባ ተደርጓል። በአገራችን የሰፈነው የቀማኛና ገዳይ መንጋ አዝማች ራሱ ጠቅላይ ሚኒስትር አብይ አህመድ መሆኑንም ብዙዎች ይስማሙበታል። በመጪው ሳምንት የአባይ ግድብ ድርድር ይጀምራል የሚለው ግምት አጠራጣሪ እንደሆነ ተገለጸ። በአፍሪካ ህብረት አደራዳሪነት ሲካሄድ የቆየው የሶስቱ ተፋሳሽ ሀገሮች ድርድር ሱዳንና ግብጽ በቁጥጥራቸው ስር እንዳደረጉት ብዙዎች እየተቹበት ነው። በመጪው ሳምንት በተያዘው ቀጠሮም ሁለቱም ሀገሮች እንደማይገኙ ለአደራዳሪዎቹ ገልጸዋል። በሱዳንና በግብጽ ያሉ የህዝብ መገናኛ ተቋሞች እንደሚያናፍሱት ከሆነ በቀጠሮው ቀን ባለስልጣናቱ ድርድሩን የመጀመር ፍላጎት እንደሌላቸው አመላክተዋል። መስከረም 4 ቀን በነገው ዕለት የሶስቱ አገሮች የውጭ ጉዳይ ሚኒስትሮች ውይይቱን እንደሚያካሂዱ ቢጠበቅም ከዚያ ቀደም ሲል የሶስቱ አገሮች የቴክኒክ ቡድኖች የልዩነት ነጥቦቻቸውን ለማጥበብ እንዲቻል ውይይት አለማድረጋቸው ጉዳዩን ውስብስብ አድርጎታል። የኦነግ ጭሮ አገዛዝ በበኩሉ የሁለቱ አገሮች የውጭ ጉዳይ ሚኒስትሮችን በመማጸን እንዲጠሩ ድርድሩን በሰብሳቢነት ለምትጠራው ለደቡብ አፍሪካ መልእክት መላኩ ተገልጿል። ሶስቱ ማገሮች አባይን ግድብ የውሃ ሙሌትና አስተዳደር ዙሪያ የሚያደርጓቸውን የመጨረሻ አቋም አጠናክረው ለአደራዳሪዎች እንዲያቀርቡ ውሳኔ ላይ መደረሱ ይታወሳል። ባለፈው ወር አሜሪካ የውጭ ጉዳይ ሚኒስቴር ወደ ካርቱም በማቅናት የኦነቅሮን ጠቅላይ ሚኒስቴር አብይ አህመድን አስጠርቶ በሰጠው ተዛዝ መሰረት የውሃው ሙሌት መጀመር አግባብነት እንደሌለውና ድርድሩ ሳይቋጭ አንዳችም ምርምጃ ወደፊት መራመድ እንደማይቻል መግለጹን አስመልክቶ በሚዲያዎች መዘገቡ ይታወሳል። የአሜሪካ መንግስት አቋም የሚገፋው መስመር ግብጽና ሱዳንንም በአንድ አቋም ላይ አስቀምጧቸዋል። የኦነቅሮ አገዛዝ ብቻዬን ወስነዋለሁ የሚለው አቋሙ የማያዋጣ መሆኑን ግንዛቤ በመውሰድ ስለ አባይ ጉዳይ ህዝብን ለማጭበርበር ከሚያሰራጨው ተራ ፕሮፓጋንዳ የመቆጠብ አዝማሚያ ይታይበታል። በመጨረሻም የተባበሩት መንግስታት ከዓለም አቀፍ የባንክ አገልግሎት መስጫና መንግስታት የተበደሩ የታዳጊ ሀገሮችን ዕዳ መክፈያ ጊዜ ለማራዘም ውይይት ማድረጉ ተገለጸ። በኮሮና ምክንያት ዕዳችን መክፈል አልቻልንም ያሉ ሀገሮች ያቀረቡትን አቤቱታ መነሻ በማድረግ የተባበሩት መንግስታት ድርጅት አባላት የየመንግስታቱን የፋይናንስ ተጠሪዎች በማሰባሰብ ምክር መጀመሩን ለመረዳት ተችሏል። በዚህ የዕዳ ክፍያ ማራዘም አቤቱታ አቅራቢነት አንዷ ኢትዮጵያ እንደሆነችም ተገልጿል። የውይይቱ ዋነኛ ትኩረት ውዝፍ ዕዳቸው እጅግ ግዙፍ የሆነባቸውን አገሮች የሚመለከት ሲሆን የዕዳ ክፍያው ካልተሰረዘላቸው በአማራጭ የዕዳ ክፍያ ማራዘሚያ የጊዜ ገደብ እንደሚበጅላቸው ይጠበቃል። የውዝፍ ዕዳዎችን አስመልክቶ የሚደረገው ውይይት ለመጪው መስከረም 19 ቀን ለተባበሩት መንግስታት መሪዎች ጉባኤ ላይ ጉዳዩ እንዲነሳ የተያዘ አጀንዳ በመኖሩ እንደሆነም ተገልጿል። በኮሮና ምክንያት የኢኮኖሚ እድገታቸው ወደ ኋላ የተጎተተባቸው አገሮች ተብለው በቡድን 20 አገሮች ከዓለም ባንክ ድጋፍ እንዲያገኙ ተመርጠዋል። በእነዚህ በቡድን 20 ተቋማት ድጋፍ እንዲያገኙ የተመረጡት አገሮች ቁጥራቸው 25 ሲሆን ኢትዮጵያ በዚህ ውስጥ አልተካተተችም። ከቅርብ ጊዜ ወዲህ በአባይ ግንባታ ፕሮጀክት ዙሪያ በተነሳው ውዝግብ ኢትዮጵያን ከዓለም አቀፍ የብድር ድጋፍ ፈላጊዎች ዝርዝር ውስጥ እንዳትገባ በሚደረገው ግፊት ስለ ብድር ክፍያም ሆነ ብድሮችን ለመሰረዝ ከተመረጡ አገሮች መደዳ እንዳትቆም ተደርጓል። በቅርቡ የ2 ቢሊዮን ዶላር ለዓለም ባንክ እርዳታ ከተሳበ ወዲህ የኦነቅሮ አገዛዝ ባለበት የዕዳ ጫና ምክንያት አዳዲስ ብድሮችን ለመውሰድ መንገዱ ሁሉ እንደተዘጋበት ተገልጿል። ይህ በእንዲህ እንዳለ የኦነቅሮ አገዛዝ የ7.1 ቢሊዮን ዶላር ድጋፍ ኢትዮጵያ ከተባበሩት መንግስታት ድርጅት ጋር ተፈራርማለች የሚል ዜና አስነብቧል። አድማጮቻችን፣ ዜናው በዚህ ይጠቃለላል። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ።
Tenesh በአድማጮቻችን በመጋችን ላይ እንደገለጽነው በቀጣው ስርጭታችን አዲሱን አመት ምክንያት በማድረግ በሚዲያ በጣም የነቀት ሳሶ የሚያርጉትን በኢትዮጵያን ትሪዲዮም በየጊዜው የቀረቡት ምርታዊ ማብራሪያ የሚሰጡትን እንግዶቻችን አልገናቸዋል። አንዳንዶቹን ሁሉንም ለማዳስ ባንችልም ከተወሰኑን ጋር ውይይት እናደርጋለን። ተናስተልኝ የመጀመሪያ እንግዳችን አቶ ገሬ አዲስ እንኳን አደረሰህላል በቅድሚያ።
በጣም አመሰግናለሁ። እኔም እንደዚሁ ለኢትዮ ፓትሪዮትስ የራዲዮ ስርጭት እና የድረገጽ ህትመት አዘጋጆች በሙሉ ከነቤተሰቦቻቸው እንኳን ለአዲሱ አመት አደረሳችሁ ላለሁ። እንዲሁም ያው ቋሚ አድማጭ ለሆነው ደግሞ ተከታታያችሁ የፕሮግራማችሁ ናፋቂ ሁሉ እንደዚሁ እንኳን ለአዲሱ አመት አደረሳችሁ እላለሁኝ።
በጣም ጥሩ። እንግዲህ የትኛው ከየትኛው ዘመን ወደ ምንኛው ዘመን ልትሻገር እንኳን ባናቀውም ብዙ ሰው በቀልም ይሁን በመሬት ያው ከገዳ ስርዓት ወይንም ከማን ነው ከቄሮ ስርዓት ወደ ገዳ ስርዓት እንኳን አሽጋገራችሁ ያሉ የሚቀልዱም አሉ። እኛስ እንግዲህ ባህላችንን አክብርና ያው የዘመን መለወጫ የሰላም ደስታ ሁላችንም ለሀገራችን ሁላችንም ያርግልን የሚባሉት የሚጠሩትን እንኳን ጥራሮች ምን ፈራቸው ነው ቢገኝም ያው ለሰላም ያምጣ። እንግዲህ አቶ አገር ያው በየጊዜው በየነቀት ሳትፎ ታረጋለ በሚዲያው ውስጥ በጽሁፎችም ብዙ ታበረክት ጽሁፎችም ታበረክታለ ኢትዮጵያን አንድ ኢትዮጵያ አንድ ሀገር አንድ ህዝብ የሚለውን አሳሰብ በየጊዜው የምትማገትበት ነው። እስቲ 2012 ይሄ መንፈስ አለ ወይ እንደው በአገራችን በእንደው ይሄን ጸረ ኢትዮጵያን ተሳሰበት ተግባር ይበላይነት ይዟል የሚሉ አሉና በእንደው ላንዳንዶቹ ኢትዮጵያዊ ፈሊጥ ኢትዮጵያ የሚለውና የሚለው ቃል ፈሊጥ ሆኗል። ሌሎች የሚያነሱት ጥቂቶች ናቸው። ሌላው ሁሉም የራሱን ጎጡን ነው የሚከተለው ይላልና ኢትዮጵያንስ በ2012 ይሄ ነገር ያከሰመ ሄደን ላለን ኢትዮጵያዊነት ወይስ ያበበ ነው እንላለን?
ወደዛ ከመምራቴ በፊት በቅድሚያ ግን ለዚህ ለኢትዮ ፓትሪዮትስ ሪሊ በጣም ባጽኖት ማስቀመጥ የምፈልገው ሐሳብ አለ። እስከዛሬ ድረስ ኢትዮ ፓትሪዮትስ በድረገጹም ሆነ በሬዲዮ ስርጭቱ ያደረገው አስተጽኦ በጣም ከፍተኛ ነው። ህዝብን የማንቃትና ውነትን ፈልቅቆ የማቀረቡ ነገር የሚደገፈውን በመደገፍ የሚነቀፈውንም በመንቀፍ በግልጽ አቋሙን ሳይቀይር ለዘመናት ለአመታት ያገለገለና ህብረተሰቡን እንዲነቃና የግንዛቤ ባለቤት ለማድረግ ያበረከተው አስተዋጽኦ ከፍተኛ ነውና በዚህ ባሁኑ ጊዜ ብዙ ቅጥረኛ የሆነ የወሬ ምንጮችና የሬዲዮም ሆነ የብዙሃን ስርጭቶች በተስፋፉበትና እንደ ግልገልፋናና ግልገልዋልታ ሆነው የሚያገለግሉ እና የገንዘብ ለቃቃሚ ወሬኞች ወሬ እየሸጡ መተዳደሪያ ባደረጉበት ያገራችንን ዜና በኢትዮ ፓትሪዮት ግን አዘጋጆቹ ራሳቸው በራሳቸው ገንዘብና ጊዜ ዕውቀት ሳትቆጥቡ ለሁሉም አይነት ግብአት አስተዋጽኦ የምታደርጉ መሆኑን ባንክሮ ማስቀመጥ ፈልጋለሁ፣ መግለጽ ፈልጋለሁ። ለሁላችንም ልሳን በመሆን ማንኛውንም ሐሳብ አስተቀብላችሁ በማስተናገድ ደረጃ በማድረስ የምታደርጉት ሁሉ አስተዋጽኦ ከፍተኛ ነውና ቀጥሉበት፣ ወደፊትም እንዲያድግ ምኞቴ ነው። አስፈላጊም ከሆነ በማንኛውም ረገድ ደግሞ ከኢትዮጵያ ፓትሪዮትስ ጎን በመቆም የሚቻለኝን ለማድረግ ቃል ገባለሁ። ይሄንን ካልኩ በኋላ እንግዲህ ቀድሞ ዳነሳው ጥያቄ አቶ ተኮላ ላምራና እርግጥ ነው በየአመቱ መቼም 365 ቀን ተቅልለን ወይንም 366 ቀን በ67ኛው ቀን እንዳንድ ብለን እንደ አዲስ አመት የምንሻገረው ብዙ ጊዜ ተሻግረናል እና ባለፉትም እንኳን 50 አመታት ውስጥ ስናየው የሀገራችን ጥያቄ በ50 አመት እንኳን የተጠየቀው የጊዜያዊ ህዝባዊ መንግስት ወይንም የሽግግር መንግስት የሚለው የሚለው ጥያቄ ይሄው ሲንከባለል 50 አመት መጥቶ ከጉድጉድ ካምባገነን አምባገነን እየተረካከብን ብቻ ሁልጊዜም በሰቆቃ ዓለም ውስጥ የምንኖር ነው። ኢትዮጵያን የመሰለች የረጅም ሀገር ታሪክ ያላት ሀገር ይሁንና ከ50 አመት ወዲህ የምታይበት ይሆናል ተብሎ የማይገመት በሀገር ደረጃ ቀርቶ በሰፈር ደረጃ እንኳን የማይፈጸም በደልና ህገወጥ ተግባር የሚከናወንበት ሀገር ቀርቷል እና አመት ተለወጠ ሲባል ያው የነበረው አስከፊ ስርዓት ተለወጠ ማለት አይደለም። ወደ ተሻለ ነገር አመራን ሳይሆን ሀገራችንም እኛም ወደ ቀጣው ሰግላኝና በጣም ስቃይ ለሆነ ጊዜ ነው ተንከባለን እንደ ጊዜው የተሻገር ነውና ምንም ለውጥ አልመጣም ወደፊትም የሚለውጠው ኃይል ካልመጣና ካልተፈጠረ በስተቀር ባለው ሁኔታ እንደዚሁ ሌሎችንም አመታት እንደዚሁ የሰቆቃ አመታት እየቆጠርን እንሄዳለን የሚለውና ያሁኑም አመት እርግጥ ከ2012 ወደ 2013 ተሻግረናል። ይህ ማለት ግን ወደ ብሩህ ተስፋና አዲስ ተስፋ ተሻግረናል ማለት አይደለም። ብዙ ስቃዮችና የበለጠ መከራ ሊገጥመን የሚችል ከወዲሁ እየታዩ ነው። ለነዛን ለማጥፋት ለመቀበልና ለማስተናገድ ሳይሆን እነዚህን ለመቋቋምና ለማጥፋት ብሎም የመጨረሻው ለማድረግ የግዴታ የምንዘጋጅበትና የምንሰለፍበት ጊዜ እንዲሆን ነው መጣር ያለብን እንጂ በእንትኑ በአመቱ ብቻ ስለተለወጠ ለውጥ ይመጣል ብለን ተስፋ ብቻ ሰንቀን የምንቀመጥበት ጊዜ መሆን የለበትም ብዬ ነው እንግዲህ በእኔ በኩል የማምነው።
በጣም ጥሩ። ወደ ኋላ እንመለስና ስለ ፓትሪታነሳውን በእውነት ጥሩ ምስክርነት ነው የሰጠኸው። ብቸኛና ራሱን ቆሞ እንደዚህ በማስተዋቂያ እያሸበረቀ ገቢ ለማሰባሰብ ሳይሆን እውነትን ሀቅን ለኢትዮጵያውያን በማስተናገድ ብዙ መስተንግዶች ብዙ ድጋፎችን የሞራል ማለቴ ነው ያገኛል። አንተም የሰጠውን ስካውን ቀደም የምትለያዩ በተለያዩ ቁጥሮች ድጋፍ ለማድረግ የጠየቅበት ጊዜ አለሎችም ለዛሬ ኢንተርቪው ከመናረጋቸው መካከል የገንዘብ ድጋፎች ለማድረግ ይጠይቋሉ። ግን እንግዲህ እስከዛሬ ድረስ በራስ መቆም በልመና በሚዲያ ላይ ተቀመጡ ለመተዳደሪያ የሚሆን ገንዘብ መለመን ነውር ነው በሚለው ነው የምንመራውና በዚህ ምክንያት ራሳችን እንችለን እንደውም ኢትዮጵያትሮት ባንድ ግለሰብ በራሱን በቻለ ሁኔታ የሚሰራ ስለሆነ የመስዋዕትነት የሚከፍሉ ጥቂቶች ናቸውና ትክክለኛ አስቀመጥከው እውነት ደግሞ መነገር አለበት መስለኛል። ሌላ በኢትዮጵያ ጉዳይ ያነሳቸው ነገር ትክክል ነው። አንዱ ዋናው ወሳኝና ይቻገ ተቀጥል ከሞት ከስደት ከመከራ እንገላገል ካል ይሄንን እስከዛሬ የሚጠይቅ የነበረው የሽግግር መንግስት ወይንም ሁሉን አቀፍ ሰላማዊ ነገር ሊያመጣ የሚችል ሁሉንም የሚያስተናግድ ሀገሪቷ ሰላምን የሚያሰፍን ሁኔታ እንዲፈጠር ይሄን ደግሞ አገሮች ተሸጋግረውበታል። ብዙ አገሮች ለኛ ብርቅ አይሆንም ግን እኛ በክፋት ጎዳና የሚመላለሱ መሪዎች ስለምናስተናግድ እና ተከታውም ህዝብ አንዳንዱ በተለይ ባንዳም ስለተበራከተበት ሀገሪቷ ውስጥ ተደማማጭነት ጠፍቷልና እስቲ እንግዲህ አዲሱ አመት ይሄን ነገር ሊያመጣ ይችላል ብለን በተስፋ እንዛለን። ሌላ ግን እንዱ ከመቸም ውይይት ለማድረግ አይደለም ተጠራ እንትን ያልነጋበዝንና ለዛሬው ሰላምታና ደስታ መገላለጫ ለማድረግ ነው። በአገራችሁ ግን አንዳንድ ነገሮች ሰላንሳል አልፍም ሆላንድ በዚህ በኢትዮጵያ ፖለቲካ ውስጥ በቀጥታም ባይሆንም በተዘዋዋሪ እጃቸው አለበት በመናነባቸው ሚዲያዎች አንተም ባንዳንድ መደኩላ እየቀረብ ከመታረጋቸው ሙግቶች አሉ። ብዙ ጊዜ ባንዳዎችን አሰልጥነው የሚልኩት ሆላንዶች ናቸው። ከዛ ጋር ሰልጥነው የወጡ ወደ ኢትዮጵያ ሄዱ ዘረኞችን ለማራራ ጉዲና ሌሎችንም ለማሳት እንችላለንና አረጋይ በርሄም ሌሎችንም የሳሰሉ ዛሬ በኢትዮጵያ ፖለቲካ ውስጥ ጭምልቅ ያለ ቆሻሻ መርዛቸውን እየረጩ ያሉ ሰዎች ናቸውና አገዛዙም በእነዚህ ሰዎች ላይ የተንጠለጠለ ሆኖ ነው ያለውና ሆላንድ ደግሞ ከላም ኢኮኖሚ ጥቅም ማንጻር ፍላጎቱ በእነዚህ ሰዎች አሽከሮች አድርገው በሚልኳቸው ነው ደፊቱም ብዙ ባንዳዎች ይመለመሉ ይሆናልና ሆላንድ ለምንድን ነው እነዚህ የባንዳዎች መሰልጠኛ መመልመያ የሆነበት የሚራባበት ለምንድን ነው?
ዋናው ነገር እነሱ ለሌላ ወይንም ለኢትዮጵያ ሰው ሳይሆን በቅድሚያ ነገር የሀገራቸውን ኢንተረስት ጥቅም ነው የሚያስጠብቁት እና በዛ ላይ እንግዲህ በኢትዮጵያ ብቻ ሳይሆን በሌላውም ሀገራት የዚህ የምዕራቡ ሀገር ፖለቲካ ውስጥ የሚገቡትና በዚህም በዛም ካለ አካል ጋር ግንኙነት የሚፈጥሩት መጀመሪያ ታርጌታቸው ወደፊት ከዚህ ድርጅት ጋር ወይንም ከዚህ መንግስት ጋር ጥቅሜ እንዴት ሊጠበቅ ይችላል ከሚለው ነው የሚነሱት እና ቅድሚያ የሚሰጡት ያገራቸውን ጥቅም ነው። በዚህም የተነሳ ሆላንድ ብቻ ሳይሆን ሌሎችም በመናይበት ጊዜ መጀመሪያ የራሳቸው ጥቅም ነው የሚያስቀድሙት እና በሆነ ባልሆነው ግን ጥቅማቸውን ለማስጠበቅ የሚገቡበት ቀዳዳ ብዙ በሮችና እድሎችን ይጠቀማሉ። አንደኛ በእርዳታ ስም፣ ሁለተኛ ደግሞ በዚህ በትምህርትም ሆነ በማንኛውም በሃይማኖቱም በሌላውም መስኮች እንግዲህ ሊገቡ የሚችሉበትን በር ካገኙ እንትን ይላሉ ማለት ነው። እና ሆላንድም ይህንን ተጠቅማበታለች። ያሁን ብቻ ሳይሆን ገና ከመጀመሪያው እኔ በፊት ጊዜ እንደው ነገሩን ወደኋላ መለስ አድርጌ ትንሽ ለግንዛቤ እኔ ከማውቀው አንጻር ብሰጣችሁ በ1985 በኢትዮጵያ ራብ በገባበት ጊዜ በደርግ ጊዜ ራብ በገባበት ጊዜ በዛ ጊዜ ሆላንድ ውስጥ የራብ እንትኑን እርዳታ ለመሰብሰብ ኮሚቴ አቋቁመን ነበር እና ኢትዮጵያኖች እና የዛ የኮሚቴው ቸርማን ነበርኩና ኢትዮጵያ እዚህ ደግሞ ሆላንድ ውስጥ ዋን ፎር አፍሪካ የሚል ፕሮግራም በትልቅ በአገር አቀፍ ደረጃ በቴሌቪዥንም በምንም ቅስቀሳ ተካሂዶ ትልቅ ካምፔን ይካሄድ ነበር እና እዛ ካምፔን የሚካሄድበት ቦታ ላይ ቀርቤ በቴሌቪዥን የዚሁን የኢትዮጵያኖችን ሁኔታ ለመግለጽ እና እንትን ለማለት ተጋብዤ ሄጄ ኢሚዲየትሊ እዛ ስብሰባው አዳራሹ ስቱዲዮ ውስጥ ሳይ በስከኋላ በኩል ምን ሌላ ይካሄዳል ትልቅ ኤግዚቢሽን ይካሄድ ነበር። ያ ኤግዚቢሽን የማን ነው? የኤርትራን ነጻ አውጪ ግንባሮች በዛ ኤግዚቢሽን ውስጥ እያካሄዱ በስተጀርባ በራቡ ካምፔን ጀርባ ገንዘብ ይሰበስቡና ትግላቸውን የኤርትራን ወያ የዚህን የሻቢያን ትግል ፕሮሞት ያደርጉ ህዝብም እዛ እየሄደ እንትን ይህን ጊዜ አይቼ እዛ ለጋበዘኝ ለዳይሬክተሩ ነው እንዲህ አይነት የማይምትጫወቱ ከሆነ በፍጹም አላደርገውም እናንተ በኢትዮጵያ ህዝብ ዋን ፎር አፍሪካ ትላላችሁ ነገር ግን ፖለቲካሊ ሞኒ ኢኮኖሚካሊ ፕሮሞት የምታደርጉት እንደዚህ አይነት ተገንጣይ ቡድን ነው። ለዚህ ደግሞ እነሱ ባሉበት መድረክ ላይ እኔ ስለ ኢትዮጵያ ላወራም አልችልም ካሁን በኋላ ከእናንተም ጋር አብረን የምንሰራውን ነገር ሁሉ እናቆማለን ብዬ መጣሁ። እንግዲህ ያንን ወደ ኋላ መልሼላት ከዚህ እንኳን ከ40 አመት ወዲህ የመጣውን ነገር ለማሳየት ነው። ከሌላው ደግሞ አሁን በቅርቡ እንኳን ከሁለት ከሶስት አመት በፊት እዚሁ የኔዘርላንድ የውጭ ጉዳይ ሚኒስትሪ የሚመለከተውን የአፍሪካን ጉዳይ የሚመለከተውን ክፍል ተገናኝቼ እንዴት ነው ኢትዮጵያ ውስጥ ትልቅ እንትን እየተካሄደ ነው እና ችግር እየተፈጠረ ነው ወደፊትም ደግሞ ይሄ ወደ በሌላው ሀገር ውስጥ የተከሰተው የሽብር እንትን ችግር ሊከሰት ስለሚችል እና ፖለቲካል ኢንስታቢሊቲም ሊፈጠር ስለሚችል ባካችሁ አትሊስት እናንተ ብቃት አላችሁ ኖርዌዎች እንደሚያደርጉት የፒስ ኮንፈረንስ እዚህም ደግሞ ለማድረግ እስኪ ተዘጋጅ ስንል አይ እንግዲህኛ እኮ ኢትዮጵያን እኮ አረሳንም ብዙ ነገር እያደረግ ነው ምናምን አሁን እንኳን ይሄውና አምጥተን እዚህ ኦፒዲዮን እያሰለጠን ነው እንዴ እኔ ኡዋልኩኝ እዛ ላይ እንዴት ነው የምታሰለጥኑት አሁንም ደግሞ እንደ ደቡብ አፍሪካ ከፋብላችሁ ልታባሉን ነው ወይ በጎሳ እንዴት አንድ ድርጅት አምጥታችሁ አንድ ጎሰኛ ድርጅት ታሰለጥላላችሁ ብዬ ብውስል እንደገና ባለቤቴ ለመሆኑ በምንድን ነው የምታሰለጥኑት ስትል በጉድ ገቨርናንስ እና በዲሞክራሲ ጥያቄ ምናምን እንግዲህ ይህን የምነግር ምንድን ነው ስልጣን ከመያዙ በፊት ኦፒዲዮ መጥተው እነዚህ መሪዎች የሆኑትና ባለስልጣኖቹ ኔዘርላንድ ውስጥ ስልጠና ተሰጥቷቸው ነበረ እና አፍተር ከሶስት ከስድስት ወር ባልበለጠ ጊዜ ውስጥ እንግዲህ ኦፒዲዮ ስልጣኑን ያዘ ማለት ነው። አሁንም በጣም የጠበቀ ግንኙነት ፋይናንሺያሊ ፖለቲካሊ በምን ሙሉ ኔዘርላንድ ረጅም እጅ አላት በኢትዮጵያ ፖለቲካ ውስጥና ሂደት ውስጥ ማለት ነው። ባለፈውም ከአመት ተኩል በፊት ኢትዮጵያ በሄድኩበት ጊዜ የዚህ ምርጫ ቦርድ ስብሰባ አካሂዶ ነበር ሶስት ቀን የፈጀ እዛም ተሳትፌ ነበርና የዛ የምርጫ ቦርዱን የሰነድ የምን የሰነ ምግባር ሰነድ ውይይት ነበር ድርጅቶች ሰንትም ብለው ያንን እንኳን ኮንፈረንስ ያዘጋጁት ኔዘርላንዶች ናቸው እና እንትን በጀት ከጂካ አውሮፓ ማህበር ጠይቀው ሰዎች ሁለት ደቾች ነበሩ እነሱ ነበሩ እነሱን ማገኘዋቸውና ኢሚዲየትሊ ከስብሰባ በረፍት በኋላ በደች ቀርቤ ሳናገራቸው ትንሽ ሰርፕራይዝ ነው የሆኑትና እንትን ያሉት ግን ካርዳቸውን ተቀብዬ ነበር ከመጣው በኋላ ግንኙነት ለማድረግ ፈጥሬ ሞክሬ ምንም እንትና ሪስፖንድ አላደረጉም እና ያ ነው አሁንም እንኳን በውጭ ጉዳይ ሚኒስቴር ይሄ ወጣቶቹ ተማሪዎቹ በደምቢዶሎ ከመታፈናቸው በፊት አውጡን ይያሉ በሚጮሁበት ጊዜ እንደገና የውጭ ጉዳይን እባካችሁ ባላችሁ ሰንሰለት ወጣቶች ለአደጋ ተጋልጠዋልና መንግስት ተበቃና እንትን እንዲያደርግላቸው ወደ ቤተሰቦቻቸው እንዲመለሱ እስኪ ድምጻቸውን አሰሙልን ብዬ ጠይቄ ምንም ነገር እንትን አለ እና ሌላውን በንግዱም በምኑም እንግዲህ በሰፊ መሰረት የጣለ ግንኙነት አላት ኔዘርላንድ በኢትዮጵያ ፖለቲካ ውስጥ እንግዲህ ተሰሚነትም አላቸው ከድርጅቶች ጋር የተበቀ ግንኙነት አላቸው እና ባለፈውም ከወያኔ ጋር አሁንም ደግሞ ከኦፒዲዮ ጋር ደግሞ ነገ ከሚመጣው ጋር መልካቸውና እንትናቸውን እየለዋወጡ ስልታቸውን ያው ይቀጥላሉ ጥቅማቸውን እስከተጠበቀ ድረስ ይሄ ነው እንግዲህና በብዛት ብዙ ነገሮችን እናንተም በአገራቸው የሚካሄደውን የአውሮፓውያኑን ተመሳሳይ ድርጊት የምታውቁት ነው ከዛ የተለየ አይደለም ባጭሩ እንግዲህ ይሄን ይመስላል
በጣም ጥሩ አቶ አገሬ መቼም ሰፋ ያለ ውይይት የሚያስፈልገው እንትን ነው የዚህ በውጭ ሀገር መንግስታቶች የሚያደርጉት ሸር እና ተንኮሎች ዋናው ተጠያቂ የራሳችን ፍጥሮች ናቸው እንዳልከው ግን የተራዘመ እጅ ያላቸው በጥቅምም በሌላ ብንከፋፈልም ብንዳከም ደስ የሚላቸው ሀገሮች አሉ አንዷ ሆላንድ እኛም ያለንበት ስዊድን ቢሆንም ከዚሁ እንትን ኃላፊነት ነጻ የሚወጣ አይደለም የተወሰኑ ሀገሮች አሉ ይሄን ኢትዮጵያን ጸረ ኢትዮጵያ የሆነ አቋም በተዘዋይነት እንትን በተዘዋይ መንገድ የሚያስተራጩ ይሄንን ሰው በላና ሰው ገዳ ያገዛዝን ማያውግዙ ስኮኑ ድረስ በዛች ሀገር ላይ የውጭ ሀገር መንግስታቶች የራሳቸውን ጥቅም ከማሳደድ ውጪ ሌላ ነገር ፍላጎት እንደላቸው በግልጽ ባሁን ባለንበት ዘመን ህዝብ ሰቆቃና ችግር በሚታይበት ጊዜና ስቲል ወደፊቱ በሰፊኑ እንግንትልበታለን በርታ ሌሎችም ኢትዮጵያውያን ጋር በመተባበር ታደርገውን ለኢትዮጵያ አንድነትና የኢትዮጵያን ህዝብ አጠቃላይ ሰላምና ደህንነት እንዲጎናጸፍ ለማድረግ የሚደረገው ጣጣና ውዥንብር ያለበት ሆኖ ቢገኝም ትግልን ቀጥል በዚሁ እንግዲህ እንሰናበታለን ደህና ሁን ላለው
እሺ እኔም አመሰግናለሁ እንግዲህ መልካም የሥራና የስኬት አመት ይሁንላችሁ ይሁንልን
ለሁላችንም እሺ ሰላም
ኦኬ ደህና ሁን
Let's see the chip, let's never cool. Keep on, hold me, that's my note. አለቅም ኪዳኔን አለቅም ተስፋዬን አለቅም አለቅም ኢትዮጵያን አለቅም ቃላለኝ ሌላው ሆነ አላውቅም አለቅም ኪዳኔን አለቅም ተስፋዬን አለቅም አለቅም ኢትዮጵያን አለቅም ቃላለኝ ሌላው ኢትዮጵያ ነው ሀገሬን አለቅም አለቅም ኪዳኔን አለቅም ተስፋዬን አለቅም አለቅም ኢትዮጵያን አለቅም ቃላለኝ ሌላው ሆነ አላውቅም አለቅም ኪዳኔን አለቅም ተስፋዬን አለቅም አለቅም ኢትዮጵያን አለቅም ቃላለኝ ሌላው ሆነ አላውቅም
አድማጮቻችን እንግዳችን ነው መስዋዕት ላይ ነች የዛሬው ሁለተኛ እንግዳችን ዙራሃር ወርቅ ጋሻው ነች ብዙ ማስተዋወቅ ማስፈልጋት አይመስለኝም በሴቶች ትግል በስደተኞች በሁሉም ሁሉ ገብ የሆነ ተሳትፎ ያላት እና ለረጅም ጊዜ ከሁሉም ኢትዮጵያውያኖች በመንቀላፉበት ጊዜ ጭልጥ ያለ ቅርብ ወሰድ በዘመን ሁሉ ታታሪውን አስተር የነበረች ታችን ነች ያርጋሻው ተናስተልኝ እንኳን ለአዲስ ዘመን አደረሰሽ
ተናስተልኝ እኔም እግዚአብሔርን አመሰግናለሁ መጀመሪያ ኢትዮጵያን አንድ አድርጎ ህዝቧን አንድነቱን በአጠቃላይ ተጠብቆ እንግዲህ በዚህ በመከራም ውስጥ እየተሄደ ቢሆንም እስከዛሬ ድረስ ለዚች ቀን ያደረሰን አምላክ ለ2013 ያው በሰላም እንኳን አደረሳችኋልም እንኳን አደረሳችሁ ነው የምለው እግዚአብሔር እንደዚህ አመሰግናለሁ እንኳን አደረሳችሁ እናንተንም ላሉ
ገናብራዱ ዘሰበሰላም አው የዛሬው እንኳን ቴሌፎን ጥሪያችን የሚያወድሱን አመት ምክንያት በማድረግ ሰላምታ ለመለዋጥ ነው ሰፋ ያለው ይይት በሌላ ጊዜ እንመለሳለን እንመለስበታለን በዚሁ ባሳለፍነው አመት የተፈጸሙ የተከሰቱ ነገሮችን ከያንዳንዳችን ላይ እንዴት እንመለከታው የሚለውን ነገር ሐሳብ ለመለዋጥ ነውና ያ ሁላችንም እንደምናቀው ተስፋ ያሳየን ያሳለፍነው አመት የመከራና የችግር የልቅ ዘመን ሆኖ አልፏል ለችግሮቻችንም ስልት ሳናበጅን ዘመኑን እየተሸጋገር ነው እና ባንቺ ግምት እንግዲህ ኢትዮጵያ ሰላም ጦት ያደረሰው ኪሳራና የጽፈኞች ሲሳየው ነው ኢትዮጵያ በመሮቹ ተክዳና ወንጀል የተፈጸመባት ዜጎች ዋጋ እየከፈሉባት ነው እና 2012 ኢትዮጵያ እንዴት ነው የምትገመግሚው ስል በለወደዛ ባጭሩ እንደውና ከዚህም ጋር በማያያዝ የ2012 የብላ ተበላላ ገዛዝ ትቶልን ያለፈው ቁርሾ በ2013 ምን መሻሻል ይገኝበታል ብለሽ ትገምቻለሽ?
በጣም ቆንጆ ጥያቄና እንግዲህ ሰፊ ነው ይሄ ግን ባጭሩ ለመመለስ መቼም 2012 በአጠቃላይ ላለፈው 3 አመት በተለይ የኢትዮጵያ ህዝብ ትልቅ መከራ የቀመሰበት ከመቼውም የበለጠ ኢትዮጵያዊነቱን ያጣበት ያው ኢትዮጵያ ኢትዮጵያ ያለ ግንባር ቀደም የሆነው ማማራው ከመቼውም የበለጠ ጣሊያን እንኳን በጣሊያን ታሪክ እንኳን ተለይቶ እንደዚህ በዚህ አይነት መከራ አልተጨፈጨፈም እና ልዩ ጭፍጨፋ በአገር ውስጥ በጣም የናዚ ከናዚም እንደውም አንዳንድ ቦታ የበለጠ በጭካኔ ባለው ጭፍጨፋ የተጨፈጨፈ ህዝባችን እንግዲህ ይሄ አልፏል ህዝቡ አገሩን ተቀምጧል በለሳሰብ አገሩን ተቀምጧል የጥቂቶች አገር ሆኗል እና ሌብነት ቀማኛነት ወንበዴነት ከሃዲነት እነዚህን ሁሉ እና የሰውን መብት የቀማ ነው ነው የሚታየን በ2012 በተለይ እና በብሔሩም ደግሞ ተለይተው የአማራ ወጣቶች ዩኒቨርሲቲ ደምዶሎ ተማሪዎች ጥሩ ትልቅ ሊረሳ የማይችል ትልቁ ስልና ይሆንና በብሔራቸው የታገቱበት ነው። የት እንዳሉም አይታወቅም። አንድ ቦታ አሉ ተባለ። እንግዲህ ያው ባጭሩ ትባለና ባጭሩ ለመልሰውና 2012 የመከራ የሶቆቃ ጊዜ ነውና ያንን የሚለውጥ 2013 ይሆናል ብዬ እመኛለሁ። እግዚአብሔርን እለምናለሁ እማጸናለሁ። እና በተረፈ በራሴም ያው አብረውኝም ባሉት ወገኖቼ እናንተም ጭምር ማለት ነው በእውነት ትልቅ እርዳታ ነው የምታረጉልን እና ታበረታቱናላችሁ። እና እንግዲህ ትግሉን ያው ያገሪቱን ለህዝቡ ለማስፈከም መልሰን ለኢትዮጵያ ህዝብ ለማስመስ ሰምተው ያኔ ለወስደን ለማስመለስ ነበር በበኩሌ የኔ ትግል። የአገር ጉዳይ አንተ እንዳልከው አቁሙ አያቅም ተኝቻል አቅም እና ይመጣል ይሄዳል ብዙ ግን እኔ ቀጥብዬ እንዳለው ነው። ስለዚህ ያንኑ ቀጥዬ አገሪቱን ለህዝቡ ለመመለስ በእጁ ለማስገባት እንግዲህ አው ትግሉ ቀጥሏል ይቀጥላል በበለጠ በተለያየ መንገድ በአዲስ ስልት ጭምር እንግዲህውና እንግዲህ ቀጥሏል ወደ ሌላው አፍሪካዊ ያስገባን አፍሪካዊ ሌላው አፍሪካዊ ሁሉ በእጁ ገብቶበታል። የራሳችንም ሰዎች ከነ ዶክተር ነጋሽ ጀምረው እንደናቶ መንግስቱ አስፋው አይነት ፖለቲካ ውስጥ የሌሉ ሰዎች ናቸው አገሪቷን ሊያድኑ የሚችሉት ብዬ እንዳምን ያደረገኝ ሁኔታ ስላለ በዛ መልኩ ትልቅ ካምፔን በፓን አፍሪካኒዝም በኩል ተጀምሮ ስራ እየተሰራ ነው። ይሄንንም ደግሞ ለመሸንቆር በተለይ መቀሌ የተቀመጠው ቲፒኤልኤፍ በአንድ ፊት ደግሞ ኦነግ የገቡ ይሆንና እኔ ብቅ ስል ብቻ አንዳንድ ቦታ ይሯሯጣሉ። ወደ ሌላ ጊዜ ምን እንነጋገርበት ይሆናል በሰፊ ስንነጋገር ይሄንን ነው ምለውና በበለጠ ሁላችንም ተሰባስበን ደግሞ ስራ የሚሰራበት ይሄ ወረቀት ዝም ብሎ ፕሬስ ሪሊዝ ያወጡ ማውራት ለማን ነው የሚወራው? ለማን ነው ሁሉም ይጽፋል? ለማን ነው የሚጽፈው? የትግሉ አካል ይሁን የሚጽፉሉ ዝም ብሎ መጻፍ ምንድነው? ዝም ብሎ ማውራት ምንድነው? ተሰባስቦ ወይ ወደ ምን ሰራበት መጣው አብሮ መቀላቀል ነው ወይንም ራሳቸውን አዘጋጅተው ደግሞ በስራም ላይ ማሳየት አለባቸው። አለበለዚያ ዝም ብሎ ፕሬስ ሪሊዝ ያወጡ ማውገዝና ማውገዝ አውጋጆቹ ለማን ነው የሚሰጡት ስራውን? ይሄ ነው ትልቁ ጥያቄ። ይሄ ነው ችግሩ አንዱና ይሄን ነው ምለው።
በጣም ጥሩ ለክነሻ በደንብ አስቀምጠሻ ያልሻቸው ሁሉ ኢትዮጵያን የሚገልጹ ናቸው። ኢትዮጵያነት መከበሪያ መታፈሪያና ተፈልጎ የማይገማንነት ነበር። በአሁኑ ዘመን ግን ያው በዘረኞች አምሮ ህመማን ተወጥራ የምትያዛገር ሆናለች እና ያይምሮም ንጽህና ያጣቱልን ተፈልፍሎበታልና ከባድ ነው ትግሉ ውስብስብ ነው። ይሄንን እንግዲህ ዘመን የመከራ ዘመን ተሻግረን ወደ አዲስ የመከራ ዘመን ላይ ቁጥጥ ነው ያለውና ይሄንን ለመለወጥ አንቺ ሁሉም ኢትዮጵያዊ እንግዲህ ላንድ አገር ላንድ ብሎ የተነሳናል ኢትዮጵያ ሐላፊነት አለበት ትግሉ መቀጠል ይኖርበታል። በተለያየ መንገድ አንቺን በውጭ ሀገር የምታደርጋቸው አስተዋጽኦሽ በጣም ትልቅ እንትን ድርሻ ያለው ነውና ይሄም ትጥያቸው አሻራሽ በየጊዜው ሊያስመሰግንሽ ይገባል። እና እስቲ እንግዲህ በመቀጠል ጊዜ ላይ ጊዜ እንገናኝበታለን። ለዛሬው እንግዲህ ይሄን የሰላምታ የደስታ ለመገላለጫ ለማድረግ ነው በላዘጋጀ ነው በዚህን ላይ ያለን እንግዲህ ሰላም
በጣም አመሰግናለሁ ወንድሜ ተኮላ ሁላችሁንም የኢትዮጵያ አንድነት ሬዲዮ የኢትዮ ፓትሪዮት ቤተሰብ በአጠቃላይ በጣም አመሰግናለሁ። እግዚአብሔር ከኢትዮጵያ አንድነትና ኢትዮጵያ ሕዝብ አንድነት አይለያችሁ፣ እኛንም ስለማትለዩ እኔንም ስለማትለዩ በጣም አመሰግናለሁ።
እሺ፣ በጣም ጥሩ። ደህና ሁኚ እህታችን።
አሜን አሜን። እንደምን
አድማጮቻችን እንግዳችን ቴሌፎን መስመር ላይ ነው ያለው። ዶክተር በላይ ይስማሃል? ሃሎ ዶክተር በላይ።
ሃሎ ይስማሃል?
ኦኬ ይስማሃል። እሺ አድማጮቻችን፣ ያው ዛሬ ቀደም ስጭታችን የደስታ ነው።
ቆረጥ ይላል።
እሺ እስቲ አሁን እንስነት ነው ስካውንድ እና ነበር ሌሎች እንግዶቻችን ጋር አሁን ሲሰማል
ይሰማኛል።
ኦኬ ያንተ ደህና ይሰማል? አንተ እስቲ እንግዲህ ለመጮህ ሞክራለሁ። ያው እንግዲህ ዋናው የዛሬው ውይይት ለማድረግ የፈለግነው የአዲሱን አመት ለውጥ እንትን ሽግግር በማድረግ ኢትዮጵያነት ሬዲዮ በዚህ በሬዲዮ ፕሮግራማችን ከሚሳተፉት አላማችን ደግፈውም በተለያየ ጊዜ የሞራልም የላም ድጋፎቻችን ሰጡን ጋር በመወያየት ቀሪውንም የመጪውንም ዘመን ትግል አቅጣጫዎቻችንን ለመቀየስ እንድንችል ሐሳብ ለመለዋወጥ ነው። እንግዲህ ባጭሩ በቅድሚያ 2012 ዓመተ ምህረት ይሄንን ያሳለፍነውን የሞት የስደትና የመታገድ ዓመተ ምህረት ባንተ አስተያየት ምን እንዴት ነው የምትገመግመው? ባንድ ደቂቃ ባማን ባጭር ደቂቃዎች ኢትዮጵያ መከራና ስቃይ ባጭር ለማስቀመጥ ያስቸግራል፣ ግን ዋና ዋና መተላቸውንና ከዚህም በመነሳት የ2013 ዓመተ ምህረት እነዚህ የታዩት በ2012 አደጋዎች እልቂቶች ሰላምን ያጎናጽፉናል፣ ያንተ ተነው አዲስ መንፈስ አዲስ ሁኔታ ላይ እንደርሳለን ማለት ገምታለ? መስመሩ አንተ ዶክተር በላይ።
እሺ በጣም አመሰግናለሁ። በመጀመሪያ ያው እንደ ባህላችን እንደ እምነታችን መልካም አዲስ አመት
ለሁላችንም። እሺ
ለሁላችንም መቼም ዘመን አልፎ ዘመን ወይም አመት ሲተካ እምነት ያለን ሰዎች ካለፈው ካየነው ወደ መልካሙና ወደ ጥሩ ወደ ጤናማና ሰላማዊ ብልጽግና ያመጣናል ብለን የሰው ልጆች ተስፋ እናደርጋለን። ይሄንም እግዚአብሔር እንደሚያደርግልን እንተማመናለን። ይሄን ተስፋ እናደርጋለን። ያለፈውን አመት ስናይ በእውነት ኢትዮጵያ በታሪኳ ውስጥ ታይቶ በማይታወቅ ሁኔታ ብዙ ስቃዮችን ያየንበት ለዓለምም ትልቅ የ ልንቋቋመው የማንችል የኮሮና ቫይረስ እየደረሰበት ነው። የኢትዮጵያን ሁኔታ ስናይ በእውነት ከዚህ ከበሽታው ባለፈ ህዝባችን በጣም የተሰቃየበት በችግር ውስጥ እና በሞት በልቂት በአገሪቷም ላይ በሚያስፈራ ሁኔታ ዘርና ሃይማኖት እየተለየ ትልቅ ምንጠራ የተደረገበት እና የጄኖሳይድ አቅጣጫ በኦሮሞ ጽንፈኞች በቄሮ የተፈጸመበት ነው። ታላላቅ የሃይማኖት አባቶች ሰውነታቸው እንደ ሽንኩርት የተከተፈበት፣ እርጉዞች ሳይወለዱ ልጆች የተቀጩበት፣ በትምህርት ላይ የነበሩ የትምህርት ሁኔታቸው ሁሉ እንዲቀጭና ተስፋ ያደረጉት ነገር ሁሉ እንዲመነምን፣ ቤተሰብንም ትውልድንም በእውነት በጣም በሚያሳዝን ሁኔታ ያለፍንበት ጊዜ ነው። ይሄንን ማናልፈው ነው። ለዚህ ደግሞ መንግስትም የለም ማለትም ይቻላል። በዚህ ላይ መንግስት የሁሉ ሲፈጸም በጽንፈኞች አገር አጥፍተው ሌላውን አጥፍተው ውጡልን ከዚህ ጥፉልን ምኒልክ ሰፋሪዎች እየተባለን ሲደረግ የመንግስት አካላችንም በዚህ ጉዳይ ላይ ተባባሪ ሆነው ግማሾቹ በማሳየትም አድራሻ በመስጠትም ሆነ እና መንግስትም ይሄን በችልተኝነትና እንደው ማልፎ ተርፎ ተለይቶ በአንድ ጎሳ ላይ እና በአንድ ጎሳ የተፈጸመውን በኦሮሞ ጽንፈኞች በቄሮ አማካይነት የሚፈጸመውን የግጭት ነው እየተባለ ሽፋንና የፖለቲካ አካሄድ መስመር እየተቀየረ የተፈጸመበት ጊዜ ነው። እና ይሄንን ያስታውስ በእውነት ይህም መጪው አመትም እጅግ ከዚህ የከፋና አንፎርቹኔትሊ ይሄንን ነው የምገምተው። በእውነተኛው ነገር ምንም መልካም ነገር የሚታየን የለም። አሁን ሰሞኑንም በበዓሉ ምክንያትም በየቦታው ብዙ መንገዶች ተዘግተው እና ህዝቦችም እየተሰቃዩበት ያሉት ምንም አይነት የገቢና የእንትን የኑሮ ሁኔታም እንዲቀየርና ይሄን እየተደረገበት ጊዜ ነው። ይሄ እንግዲህ በአጠቃላይ ስናየው የኦነግ የኦሮሞ የቄሮ የአገር ባለቤትነት ጥያቄ ይውጡልን፣ አሁን እንዳልኩት ይሄድልን የተባለ የክርስትና ሃይማኖቱ ተጠልቶ የትግል ስልታቸው ነጻነት ኢትዮጵያ ትፍረስ፣ ሰንደቅ ዓላማችንም እንደዚሁ በውርደት ላይ በአውሮፓም በየትም እየተደረገ ያለና የጄኖሳይድ መመሪያ ተግባር እየፈጸሙብን እልቂት እየተፈጠረ አገር እየወደመ እየተቃጠለ ነው ያለው እና የትልቅ አሳሳቢና የሚሰጋ ክፉ የዘመን ከፊታችን እንዳለ የሚያሳየን ነው። ስለዚህም አይ ቲንክ ለኢትዮጵያ ህዝብ ራስን መጠበቅና መከላከል መጠንቀቅ ለዚህም ደግሞ መዘጋጀትም አስፈላጊ ነውና ለኢትዮጵያ ህዝብ በትልቅ ጥሪ እናደርገው ይሄን በሚመለከቱ ሁኔታ ነው እና የኢትዮጵያ ህዝብ ይሄን ማወቅና መረዳት ኖርበታል። ይሄ እንግዲህ በአንድ አቅጣጫ ብቻ አይደለም፣ በተለይ አማራው በሁለቱም ወገን የተከበበና ታጥሮ እየተዘመተበት ነው ያለው። በራያ በወልቃይትም አካባቢ ሰሞኑንም ጦርነት እንደነበረ ይነገራል። በዚህ በመርጫውም በምንም አካባቢ እንደተመጡም የሚያሳይ ነው። ግን የአብይ መንግስት ደግሞ ይሄን ሁሉ ትቶ የሚያሳየው ልማት እንዳለ ብልጽግና እየመጣ እንደሆነ የብልጽግና ፓርቲ ይሄንን ትልቅ እድገት እያሳየ መሆኑን ፓርክ የዛፍ ተከላ ይሄን የመሳሰሉ የማታለልና ህዝብን ሐሳቡና ተስፋውን በእውነት የሚያመነምን ሁኔታ ነው ያለው። ግን በከተማውም ውስጥ ሲታይ በአዲስ አበባ ዙሪያም በድህነት የሚኖሩ በቆርቆሮ ቤት የሚኖሩ ሁሉ የተፈናቀሉበት ዘመን ነው ያለፈው። አሁንም ያለ ነው እና በቆርቆሮ ቤት እየተኖረ በመንገድ ላይ እና በቱቦ ውስጥ እየተኖረ ሰላምና ደህንነት ብልጽግና አለ ማለት አንችልም። እና መንግስቱ ግን በእውነት በጣም በሚያሳዝን ሁኔታ ነው ያለው። ይህን ሲያጋልጡትና ያለውን ነገር ሲታወቅ ሲነገር ደግሞ ይኸው ለህዝብና ለሀገር ቆመው በኢትዮጵያዊነት የሚታገሉትን እንደ ባልደራስ የእውነተኛ ፓርቲ አባላቶች ዝታሰሩ የእስርና የቴሮሪስት የምናምን እየተባለ እየታሰረ ሌሎቹን ደግሞ በኦሮሞ ኩል ያሉትንም ለመልቀቅም እየታሰበ እንደዚሁም የዋስትና ገንዘብ እንደተወሰደ ሁሉ ይነገራል። እና እውነት በጣም እጅግ አሳሳቢ ነው። ምንመኘውና ተስፋ የምናረገው ዘመን በእውነት በአሁኑ ወቅት ለእኔ እጅግ አሳስቦኛል። እና የኢትዮጵያ ህዝብ ወጣቱ ተምሬ ያለው የሚለው የሀገር ባለቤት ነኝ የሚል በሙሉ አይ ቲንክ በኢትዮጵያዊነት ተደራጅቶ መታገል አስፈላጊ ነው ብዬ ነው የማስበው። እና ይሄም ደግሞ መሆን ያለበት ነው። እና ህዝብ ይሄን የሚያውቅ ጥሩ ነው። በአማራው ክልልም ለአማራው የቆመለት መንግስት የለም። እዛ ምስል ያሉት በችልተኝነት ወይም በአድርባይነት ያሉና ለመንግስትም ሆነ ለህዝብ ምንም አይነት አስተዋጽኦ የሚሰጡት ነገር የለም። እንደውም አሳልፈው ሌሎቹን ሊገሉን ሊያጠፉን የተነሱትን እንደ መሪ እንደዛም እያስቀመጧቸው ሽልማትም ካባም እያለበሱ የሚታይበት ጊዜ ነው። ስለዚህ የአማራ ህዝብ ይህን ሁሉ እያጤነና እየተገነዘበ ወደ ህልውናው መከላከል ብሎም ሀገርን የማዳን ከሌሎች ኢትዮጵያ አፍቃሪዎችና የጥንት ህዝቦች ጋር መያያዝ መተሳሰብና አገሪቷን ማዳን መቻል አለበት ብዬ ገምታለሁ። እና እንግዲህ ይህንን ሁሉ ሊያረግልን ሊፈጽምልን የሚችለው ደግሞ እግዚአብሔር ነው። እግዚአብሔር በኢትዮጵያ ላይ ሰላምና ጸጋዋን ብርሃኑን አይኑን ወደ ኢትዮጵያ ህዝብ እንዲያይ የድሆችንም እንዲያብስልን በእውነት የበኩል የምጠይቀው ነው። እና የኢትዮጵያ ህዝብ በዚህ ልመናና በህንንም አውቆ ደግሞ በመደራጀት እንዲከላከል ምኞቴ ነው።
በጣም ጥሩ። ዶክተር በላይ እንዳልከው 2012 ዓመተ ምህረት ለኢትዮጵያውያን የመከራ ሞት የመፈናቀል የመታደግ አመት እንደነበር ይታወቃል። ኢትዮጵያውያኖችን በእጅግ አሳዝኖናል። ያለፈው ለኢትዮጵያዊነት ውርደትና ያኮናነብ አመተ ምህረት ነበር። ግፍ የተሞላበት ግድያዎች ሀገራችንን የውርደት አዘቅት ጥልቀት በግልጽ አሳይቷል ማለት ይቻላል። አንዱ ግን ቁልፍ ጉዳይ አብይ በዘረኛና በባለጌ መንፈሱ አገሪቱን ህልውና ማክተሚያ ወደ ሆነ አፋፍ ላይ ስለጣላት እነሱ እስካሉ ድረስ የዚች ሀገር ዕጣ ፈንታ መጨረሻው የሚያምር አይደለም። ዋናው አሳ ግማቱ ከጭንቅላቱ ይባላል እና ከላይ ያለ ችግር ነውና እስቲ ከዚሁ ጋር እንደው አያይዤ ከቀረብካቸው ትንታኔዎች ትክክል አስቀምጣቸዋል። በሌላ በኩል ደግሞ እየተፈጸመ ያለውን የዘር ማጥፋትና የዘር ማጥለት ዘመቻ ለማውገዝ ከመሞከር ይልቅ የድርጊቱ ተባባሪ ለመሆን በሰልፍ ወጡትና ያየንበት የእርግማናም ዘመን ላይ መውደቃችን ተገንዝበናል። ይሄውም በዚህ በዲያስፖራው ያለውን በሚመለከት ነው። ስለዚህስ ጉዳይ ምን ትላለህ? እኛ ኢትዮጵያ ውስጥ ያለው ህዝቡ በዚህ ሁኔታ ላይ ያለ ብለን በመንገልጸው ሁኔታ ውጭ ያለው ህዝብ እንደንተን ዝብርቁ ወጣ ነው ለሀገሪቷ ለኢትዮጵያነት የሚለው መደበቂያና የውሸት እንትን ምን እንትን ከመሆን በስተቀር ያለፈ ነገር አይታይምና ህዝብ ይገደላል፣ ይሰደዳል፣ እንደ አራዊት ይታረዳል። ይሄንን አላየንም ብለው የሚደልቁ አሉ። ያብይ ደጋፊዎችን በላቸው አሁን ባለፈው ጊዜ ግደል በብዛት ግደል በብዛት ሰላም አስከብር እየተባለ ሲዘፈንለት ነበር። እና እስክንድርን የሚያሳስር እና እስክንድር የመሰሉ የሰላም ምልክቶችን የሚያስራገዛዝ መቀበል የኖር ኖር ነው ብላ አትልም?
እጅግ በጣም የሚያሳስብ ነው። በተለይ ደግሞ በእውነት ኢትዮጵያን የበደላት ህዝቧን በዚህ አይነት ሁኔታ ላይ እንዲወርቅ ያደረገው ተማር የሚለው ህዝብ ክፍል ነው። በውጭ ያለው በእውነተኛው ሀገር አግኝቷል። በኢትዮጵያ ውስጥም ባይጨነቅ ምንም እንትን የሚደንቀን ነገር አይደለም ብዬ ነው የማስበው። ምክንያቱም በአብዛኛው የመጣው የእናንተ ሀገር ከኔ ሀገር ይሻላል ብሎ የመጣ የኢኮኖሚ ስደተኛ ነው። በእውነት ያለው ብዙ ተማረ እና ወደ ሀገርና ወደ ታሪክ አያት ቅድመ አያቶቻችን ያፈሰሱትን ደም የከሰከሱትን አጥንት ሁሉ ወደ ታሪክ መቁጠርና የኢትዮጵያን ታላቅነት የአውሮፓን የቅኝ አገዛዝ የሰበረች ታላቅ አገር ለአፍሪካም ትልቅ ምሳሌና ክብር የነበራትን አገር ሁሉ እንድትረክስ ያደረገው ይሄ ሆያ ሆዬ የሚለው በአድር ባይነት የተቀመጠው ህዝብ ነው። እና ባለፈውም ተቃዋሚ ነን እየተባለ ስንት አመት ሙሉ ህዝብንም አገር ወዳዱን ያገር አገሩን የናፈቀውን ሁሉ ገንዘብ እየተበሰቡ እንደነ ግንቡት ሰባት አይነቶቹ ዛሬ ተመልሰው አገር የሚጎዱ እና በዛው በስርዓት በኢሃዲግ ህገ መንግስት ተገዥነት አሸጋጋሪያችን ነው ይሄ ሰነድ ይያሉ እያወቁን ያሉት እንደነዚህ አይነቶቹ ናቸው። እና የተማረው ይሄንን መለየት መቻል አለበት። ለሀገርና ለህዝብ መቆም መቻል አለበት። ለታሪክ ለሀገር ለማቆየት መቻል አለበት እንጂ ኢትዮጵያ ምንም አትሆንም ብቻ አይደለም እኮ በተግባር ምናሳይ መሆን መቻል አለበት። ተደራጀን የሚለውም ወዴ ተግባራዊ ወዴ መልካም ስራ የሚመጣበት ህዝብን የሚቀሰቅስ የሚያሳውቅ ደረጃ ላይ መድረስ አለበት። ህዝብ እንኳን ይሄንን ባያቅ ቢታለል እንኳን በግድም እንደዚህ አይደለም ህዝብ አገር ክናዲን ያገሪቱ ባለቤትም አንተ ነህ ከዚህ ልትወጣ የምትችለው አንተ ስትደራጅ ስትታጠቅና ስትከላከል ነው ብሎ የሚያነቃቃ የፓርቲና የምሁር ምክርና በዛ መሃል ገብቶ የመስራት ኃላፊነት ሲታይ ይሄ አልታየም። እስካሁን ብዙ ጥሪዎችም ተደረጉ ብዙ ድካሞችም ተደረጉ ነገር ግን ከወሬ ያለፈ የተሰራ ነገር የለም። አሁን ግን ራሳችን ላይ ወርዶ ህዝብ በኢትዮጵያ መሬት ውስጥ ተፈጥሮ የማያርግ በራሳችን ውስጥ የነበሩ የተዋለር ናቸው ኢትዮጵያኖች ናቸው ያልናቸው ናቸው ያረዱን ያል ሲየገደሉን ያል የኦሮሞ ጽንፈኞች የትግራይ ተገንጣይ የባንዳ ልጆች ያጸሩት ይሄ ህገ መንግስት በስራ ላይ ነው እስካሁን ድረስ ያለ ይሄንን ማስወገድ በግድ አለብን። ይሄ ካልጠፍ የህገ መንግስት የክልል እስካልጠፋ ድረስ ለኢትዮጵያ ትልቅ ሸክምና ህዝቧን መስቀያ ውስጥ የሚቆይበት ነው። ይሄ በጣም የሚያስፈራ ሁኔታ ነው ያለው። ስለዚህ የተማረው አልሰራም። አሁን ትልቅ ተስፋ ቢደረግም አገር ውስጥ ያለው ግን ተፈጠር ብለው ለአማራውም ቆመናል። በአማራው ብቻ ልንታገልም አንችልም። ኢትዮጵያዊነት መኖር መቻል አለበት። አፋሩ ሱማሌው ጋምቤላው የደቡብ ህዝብ በኢትዮጵያዊነቱ የሚታገል ነው የጥንት ህዝብ ነው ለሀገር መቆርቆር አለበት። ይሄንን አደራይቶ በኢትዮጵያዊነት እንድንታገል የሚያደርገን ኃይል መፈጠር በግድ አለበት። ይሄን ደግሞ በማስገደድ መሆን አለበት። የተማረው በቆራጥነት መግባትና ይሄንን ደግሞ ቀስቅሶ የህዝቡ ተካፋይነት የሁላችንም ኢትዮጵያን ወዳዶች የታሪክ ባለቤቶች እንድንካፈልበት የሚያደርግ ኃይል ያስፈልጋል። ይሄ አልተሰራበትም። አሁን ግን ወደንም ጠላንም ኢትዮጵያ እንድትቀጥል እግዚአብሔርም እንዲረዳን የምንፈልግ ከሆነ ከኛ ከሰዎች መጀመር መቻል አለብን። ይሄንን ሳናደርግ በልመና እግዚአብሔር ብቻ ልንጠይቀው አንችልም። እግዚአብሔርም እኮ እኛን ሰው አርጎ ሲፈጥረን እኮ እንድንንቀሳቀስ እንድንሰራ መልካምና መጥፎን መለየት እንድንችል መሆን አለበት እንጂ የአብይ መንግስት የሚያታልል የአብይ መንግስት የውሸት መንግስት ነው። ያውሽ መንግስት በቅጥፈት ውስጥ ያለ ያታላይ ነው። አሁን ብልጽግና እየተባለ እየተታለለ ነው ያለ ነው። የብልጽግና ወታደሮች ናቸው የብልጽግና አባላቶች ናቸው የታሰሩብኝ እያለ የተገደለውም ኦሮሞ ነው እያለ የሚክድ ነው። የተፈጸመው ወንጀል ሁሉ የግጭት እንጂ በጄኖሳይድ ዘር ተለይቶ ሃይማኖት ተለይቶ የተገደለ አይደለም እያለ ነው። እንዴት ከዚህ ሰው ሰላም እንጠይቃለን? ኢትዮጵያ ውስጥ ያ የደረሰባቸው ንብረት የወደመባት ሀገር ህዝቡ የሚበላው የሚጠጣው ያጣ ስንት ነገር የሚያደርግ ነበር ሻሸመኔ ዝዋይ ሄዶ አልጎበኘም እስካሁን ድረስ። የወጣውን ስታቲስቲክና የሚቀርበለትን ሐሳቦች እንኳን በተቃዋሚ ነገር ነው የሚመለከተው በግጭት መንገድ ነው የሚያየው እንዳይሆነ ነው የሚያየው። ከዛ ይልቅ ወደ ኤርትራ መሄድን ነው የሚመርጠውና የሚሳተፈው በዛ መንገድ ነው ያለው። እና በእንደዚህ አይነት ነው። ስለዚህ ይሄ መንግስት መውደቅ አለበት። አዘሴም ታይም የኦሮሞ ጽንፈኞች የቄሮ የአገር ባለቤትነት ነው እየገነነ ያለው። እና ይሄንን በእውነት የኢትዮጵያ ህዝብ ነቅቶ ተጠንቅቆ ለዚህም ተደራይቶ ታጥቆ ሊታገለው ይገባል። ኢትዮጵያ ወይ ሞት ብሎ የምንታገልበት ጊዜ ነው ይሄን ማስሩ።
በጣም
ይላል ይሄ ነው። እና የተባረው ግን ምንም እስካሁን ድረስ በተለይ በውጭ ያለው እኔ በበኩሌ ተስፋን ቆርጫለሁ። ካሁን በፊትም አንዳንዶቹ ይመለሱልኝ እኔ ራሴ ተረብ በማረግበት ጊዜ የተባረው ከመጻፍ ሌላ ምን ያረጋል ነው ያለው። ምጽፈው የት እንደሚደርስም የማይረዱ መጻፍ ብቻ አይደለም የተማረሰው በትግልም ውስጥ መሳተፍ ይችላል። እንትኮ ከጣሊያን ጋር የታገሉት እኮ የተማሩም ናቸው። ትምህርታቸውም ተተሁሉ ጦር ሜዳ የተሰለፉ እኮ ነው የታገሉት። እናንተን ያሉት ለሀገር ብዙ ነገር መደረግ አለበት፣ ለህዝብ ለታሪክ ብዙ መደረግ አለበት፣ ደግሞ ኃላፊነትም አለበት። ያንን የአያት ወይ ቅድመ አያቶቻችን ታሪክ ማወቅ መቻል አለበት። ሀገር እንደዛ ነው የሚለመው። የነጻነት ያለ ደም ያለ ሰክሪፋይስ ሊገኝ አይችልም። ያ መጽዋትነት ላይ ደረበ መጽዋትነት መክፈልና አገርን ማዳን የግድ ያስፈልገናል። እና የአማራው ህዝብ በተለይ ይሄን መንቀት ማወቅ መቻል አለበት። መላ የኢትዮጵያ ህዝብ በዚህ ሁኔታ እንዲሳተፍ አወቅ የሚሉ እና ለአገር ለታሪክ ኃላፊነት አለብኝ የሚል በዚህ ቅስቀሳና በዚህ የትግል አካሄድ መታወቅ አለበት። ጠላትን መለየት ደግሞ ያስፈልጋል። እስክንድር የሚታሰሩት ለዚህ ነው፣ ለአገር ብለው ነው፣ ለህዝብ ብለው ነው፣ ለኢትዮጵያ አንድነት ብለው ነው። ኖ ዮር ኢነሚ ይባላል። ጠላቶቻችን ማወቅ መቻል አለብን። እኛ እኮ የመንግስትን ሰክሬት አይደለም እየተናገርን ያለ ነው፣ የመንግስት ክራይም ነው ያለ ነው ያለ ነው። መንግስት ክራይም እየፈጠረ ነው ያለ። መንግስት እስካሁን በተጨፈጨፉት ውስጥ እጁ አለበት። ዝም ብሎ አይቷል። ወታደሮች ዛፍ ላይ ቁጭ ብለው ቃጠሎ የሚመለከቱ ናቸው ያሉት። ይሄን እኮ እንደማለት የሚዲያ ሽፋን ሰጥቷቸዋል አይደለም ብሏል። ግጭት የህዝብ ግጭት ነው ይላል። የትኛው ህዝብ በየትኛው ህዝብ ላይ እንዳመጸ እየታወቀ ነው ያለው። ኦሮሞ ነው ይሄን እያሳደረ ያለው። በተለይ በመስራቅ ያለው በሃይማኖት ነው ያለው። ቤተክርስቲያን እንዳለ ተቃጥሏል። የቤተክርስቲያን አስተማሪዎች፣ መምህሮች፣ ካህናት ታርደዋል። ሰውነታቸው ተዘልዝሏል። ሳይቀበሩ ለአውሬ ሬሳቸው እየተሰጠ ነው ያለው። ከዚህ የበለጠ ጄኖሳይድ ምንድን ነው ማየት የምንችለው? ቁጥሩም በቂ ነው። አንድ ሁለትም ሰው ተለይቶ በዘር እና በሃይማኖቱ ከተገደለ ያ ጄኖሳይድ ነው። ይሄ የምንጠራ ነው እየተደረገ ያለው። ከኦሮሞ ክልል ይውጡልን፣ ይሄዱልን። ይሄ ምንድን ነው የሚያሳየን? ኦሮሞ ከየት ያመጣው ሀገር ነው? ይሄ ማወቅ መቻል አለበት። ኦሮሞ እንደ ማንኛውም ሌላ ሊኖረው የሚችለው አሁን ግን ኢትዮጵያ ትውደም እያለ ያለ ነው። እንዴት ነው ወደፊት መኖር የምንችለው? እና ትልቅ የትግል መስመር እየከፈተና እያታገለና ያለው በዚህ ላይ ህዝብ ነቅቶ መታገል አለበት እላለሁ።
በጣም ጥሩ ዶክተር በላይ ልክ ነው። ኢትዮጵያ ከማይታወቀው ጋር ነው እየኖረ ያለው። እሱ አሁን በተግባር የታየው በወንጀላቸው ሲታይ የማንታወቅና ተመሳሳይ አልሆን ባሳሰብም በመንፈስም ባንዳገኑራልን ብሎ ማያምን ህዝብ ጋር አብረን ነው እየኖርን ያለነውና አንዱ ግን ሀቅ ምንድነው የማይካደው ሀቅ ጸረ ኢትዮጵያዊነት ባሳሰብም በተግባርም የበላይነት ይዟ ማለት ይችላል። አንተ ካነሳው ነገር እንግዲህ በትልቁ ቁም ነገር ምንድነው ያ ሁሉ አርበኝነትና የጀግነት እሴት አንድ ጊዜ ሟሹና ከውስጣችን እንደፈጣን ወፍሸሽቶ ባዷችን ስለቀረን ኢትዮጵያን የሚያድን ጠፍቷል። ለጊዜውም ቢሆን ማለት ለአንድ ሀገር ለአንድ ህዝብ ለአንድ ኢትዮጵያ የሚል እንትን ኃይል እየተነሳ ይወድቃል እየተነሳ ይወድቃል። ምክንያቱም ባንዳዎች ሰርገው ስለሚገቡበት ባንዳዎች በየጊዜው ስለሚጠላልፉት ነው። ዋናው አገሪቱ የባንዳ ማብቂያ ስለሆነች እና እኛው ከኛ ጋር እንግዲህ ጠላትነትና አብቀለንና ሀገርንና ህዝብን የሚጠላ አገዛዝን ተሸክመን እንድንኖር የምንገደደው እና አገሪቷን የሚያድን የጠፋበት ምክንያት በአብዛኛው ባንዳ ስለበዛበት ይመስለኛል። ከሁሉ በላይ ባንዳዎች ከጽንፈኞች ጋር አጅና ጓንቲ ሆነው ይሰራሉ። የትግሮ ያና አገዛዝም ተመችቶታል ለሁኔታ። አብይና የትግሮ ያና አገዛዝ አብሮ እጅና ጓንቲ ሆነው ይሰራሉ። ላውላውን ግን ልዩነት አላቸው የሚለው ነገር ያናፍሱላቸዋል አጨብጫቢዎቻቸው። እና በሁለቱ መካከል ልዩነት የለም። አብይ በተለያዩ ቦታዎች ሄዶ እያንዳንዱ ክልል አገዛዝ በኃይልም በግድያም በምንም ለውጧቸዋል። ትግራይን ግን ሄዶ ለውጥ አልፈለም ለምን አንድ ላይ ናቸው የሚሰሩት ተናቦ ነው የሚሰሩት በሌላ አካባቢ እንደደረገው ወንጀል እሱ እንዲፈጽም ላይሰንስ ተሰጥቶታልና እኛ ግን ያው ይሄንን ያጨበጨብን ይሄው ቲፒኤልኤፍ ላይ ጣታችን ለመቀሰር አብይን ጻድቅ ለማድረግን ሞክራለን ሁለቱም አንድ ናቸው ሁለቱም መጥፋት ያለባቸው አይደሉሽ ናቸው እንግዲህ ያልካቸው
አብይ ጻድቅ ማድረግ የሚፈልጉ የሚያሻግራቸው የሚያደርጉ አሉ ነገር ግን አብይ የሚያሻግር ሳይሆን የኢትዮጵያን ህዝብ ወደ አዘቅት እየወሰደ ወደ ገደል የሚከትና ኢትዮጵያን የሚያፈርስ ፀረ ኢትዮጵያ ነው። ኦሮሞ ነኝ ነው እንጂ ያለው ኢትዮጵያ ነኝ አላለም። ኢትዮጵያንም ሊያሻግር በምንም ታምር አይችልም። በምርጫ እንኳን ተካሄዶ ቢመረጥ ለኦሮሞ የበላይነት የሚሰራ ነው። ምክንያቱም አብይ ለመቶ አመት የኦሮሞ ገዥነት እንዲኖር እየሰራ ነው ሲል የሱ አፈቀላጤ የሽመልስ የተናገረው ነው የምናቀው ነገር ነው ስለዚህ አብይ በምንም ታምር ዛሬም ነገም ከምርጫ በኋላ ቢሆን ለኢትዮጵያውያኖች የሚሰራ ሰው አይደለም ኢትዮጵያን የሚያጠፋ እና በሱ ዙሪያ ያሉ ሁሉ ኢትዮጵያን እየበደሉ ኢትዮጵያን ህዝብ እየጎዱ ታሪካችንን እያበላሹ ያሉ የነፍሰኞች ማን ነው የጽንፈኞች ያ የነፍሰ ገዳዮች ተከታዮች ናቸው ይሄ ማጭበርበሪያ እየተሰጠነ ያለው እና ህዝባችንን እያታለሉት ነው እኛ ዛሬ ምን በላው ምን ተጣው እየታጣበት ጊዜ በልመናና በውጭ ኢንጂነሮች ፓርክ ተሰራላችሁ ወደፊትም ይሄን እንሰራለን እየተባለ ህዝብ እየታታለለና አታላዮች ደግሞ በየአደባባዩ ይወጡ ይሄንን እየሰሩ ነው ያለው እና ህዝብ በእውነት የኔ ህዝብ ከየትኛውም ከተራ ጀምሮ ይሄን ሊረዳና ሊያውቅ ለሀገሩም ደግሞ ቆሞ መታገል አለበት ብዬ ነው ማለት
ነው። አዎ ችግራችን ዛ ላይ ነው እንግዲህ አመረና ለታገልም ጥረቶቻችንን ነካነካልክ እንደሰንታችን እንደምናከው ነው ማረግ እናረገው እንጂ አመረረን ከሌ ጣላቴ ነው ብሎ የሚነሳ ወገን ጠፍቷል። ከአሁን ቀደም እንደዚሁ ነው ባንዳዎች እንደፈለጋ ሲዋኙበት በዲያስፖራውም ሰው ምን አለበት የሚል ምን አለበት መስስ ቢሰሩ ይላል ምን አለበት ዛሬ ኢትዮጵያ ደረሰችበት ሁኔታ ምን ነው ያለውና እንግዲህ ዶክተር በላይ እስቲ ለዛሬው የሰጠንን መገምገሚያዎች በመንትና አስተያየቶች በሙሉ ትክክለኛና በአብዛኛው ኢትዮጵያዊ የሚጋራው ነው በሌላ ጊዜ በሌላ ጥያቄዎች እንድንስከንመለስ ደስ እንግዲህ ዙን ሰናበታለን ደናውን
ኦኬ መልካም አመት አዲስ አመት ይሁንላችሁ እንመኝ
እሺ
አንፎርቹኔቲ ባይሆንም ለዚህ ደግሞ ለትግል የሚያበቃቃንና አንድነት ተቀራርበን የምንሰራበት አመት እንዲሆን እየተመኘሁ እንግዲህ ኢትዮጵያን እግዚአብሔር ይጠብቅ ነው
እሺ ታምጥሩ
አመሰግናለሁ
ሰላም
ሰላም Oh,
ራሱን ባሪያ አድርጎ የሸጠው ባሪያ ፈንጋይ ማን ነበር? የኦሮሞ ብሔርተኛው ፕሮፌሰር መሐመድ ሐሰን በጆሃር መሐመድ ቴሌቪዥን ቀርቦ በዲሞክራሲያዊነቱ ወደር የለውም በሚሉት የገዳ ስርዓት ላይ በመሰንዘር ላይ የሚገኙ ጥቃቶች ያላቸውን ትችቶች ለመከላከል ሞክሯል። ሆኖም ግን በዘመኑ በተመዘገበ በቀዳማዊ የታሪክ ማስረጃ ላይ ተመስርተን የዘር ማጥፋትና የወረራ ወታደራዊ ስርዓት ስለሆነው ስለገዳ የሰነዘርነውን ትችት እንደ ታሪክ ባለሙያ አንዱን እንኳ በማስረጃ ላይ ተመስርቶ ሳይከላከል እሱና ሌሎች ኦሮሞ ብሔርተኞች ስለገዳ ድርጅት የፈጠሩትን ፕሮፓጋንዳ ብቻ አስተጋብቶ ከቴሌቪዥኑ መስኮት ወርዷል። አስተርጉሜ በሰማሁት ዲስኩር ውስጥ ያስተጋባው አንዱ የፈጠራ ትርክቱ ግን ሳያስገርመኝ አልቀረም። የገዳ ድርጅትን እውነተኛ ታሪክ የምናቀርብ ሰዎችን ኦሮሞን ባሪያ አድርገው ይሸጡ የነበሩ የነፍጠኛ ልጆች በሰዎች እኩልነት የሚያምኑን የገዳ ስርዓት የባሪያ አሳዳሪዎች ስርዓት አድርገው የመተቸት የሞራል ልዕልና የላቸውም ሲል ደፋር ንግግር አድርጓል። ይገርማል። ጤና ይስጥልኝ ፕሮፌሰር መሐመድ ሐሰን፣ ማን ነው የኦሮሞን ባሪያ አድርጎ የሸጠው? እስቲ ዶሴው ይውጣና ይመርመር። ኦሮሞን ፎንግሎ ማን ባሪያ አድርጎ እንደሸጠው የሚያሳይ የታሪክ ማስረጃ ስናፈላልግ ፕሮፌሰር ሳንድራ ሼል የተባሉ የታሪክ ምሁል Children of Hope: The Odyssey of the Oromo Slaves from Ethiopia to South Africa በሚል በቅርቡ ያሳተሙትን ጥናት እናገኛለን። ከታች የታተሙት ሁለት ጥናታዊ መግለጫዎች ዛሬ ኦሮሚያ ክልል ከሚባል አካባቢ በባሪያ ነጋዴዎች ተፈንግለው ወደ ደቡብ አፍሪካ የተሸጡ የኦሮሞ ልጆች ማን ፈንግሎ እንደሸጣቸው የሚያሳዩ የፕሮፌሰር ሳንድራ ሼል ጥናት ውጤቶች ናቸው። ወደ ደቡብ አፍሪካ የተሸጡ የኦሮሞ ልጆች ማን ፈንግሎ እንደሸጣቸው የሚያሳየው ይህ የፕሮፌሰር ሳንድራ ሼል የጥናት ውጤት የሚገኘው ፕሮፌሰሯ Children of the Hope: The Destiny of the Oromo Slaves from Ethiopia to South Africa በሚል ርዕስ አዘጋጅተው በኦሃዮ ዩኒቨርሲቲ ፕሬስ ባሳተሙት መጽሐፋቸው ከገጽ 65 እና 66 ነው። ፕሮፌሰር ሳንድራ የኦሮሞ ልጆች ማን ፈንግሎ እንደሸጣቸው ያጠኑት ተፈንጋዎቹ የኦሮሞ ልጆች ራሳቸው ከሰጡት የራስ ምስክርነት ነው። ጥናቱ የሚያጠቃልለው እስከ 1882 ዓመተ ምህረት ድረስ የፈነገሉትን በመቶዎች የሚቆጠሩ የኦሮሞ ወንድና ሴት ልጆችን ነው። ከታች በታተመው ጥናት መሰረት 35% የኦሮሞ ልጆች በኦሮሞ ተወላጆች እንደተፈነገሉና ባሪያ ተደርገው እንደተሸጡ ተናግረዋል። 23% ደግሞ የሲዳማ ተወላጅ ፈንጋዎች እንደተሸጡ ቃላቸውን ሰጥተዋል። የተቀሩት ተፈንጋዎች ከተለያዩ የኢትዮጵያ ነገዶች በተወለዱ ባሪያ ነጋዴዎች እንደተፈነገሉ ተናግረዋል። በጥናቱ የተካተቱ በባሪያ ነጋዴዎች የተፈነገሉ የኦሮሞ ሁሉ በሰጡት የቃል መሰረት ግን አንድም የአማራ ተወላጅ የሆነ ሰው በመፈንግለ ባሪያ አድርጎ እንደሸጣቸው የሚያሳይና ማስረጃ ሆኖ ሊቀርብ የሚችል የአንድም ተፈንጋይ እንኳን የቃል ምስክር የለም። ተፈንጋዎቹ የኦሮሞ ልጆች ራሳቸው በሰጡት የቃል ምስክር በአብዛኛው የፈነገላቸው የኦሮሞ ተወላጅ ባሪያ ነጋዴ መሆኑን በተናገሩበት ሁኔታ አንድም የአማራ ተወላጅ ፈንግሎ እንደሸጠ አንዳቸውም ተፈንጋዎች ባልተናገሩበት ሁኔታ ነው። እንግዲህ የታሪክ ምሁሩ ፕሮፌሰር መሐመድ ሐሰን ያለ አንዳች ማስረጃ በጥላቻና በጨበጣ አማራን በባሪያ ሻጭነት የሚከሰው በታሪክ ተመዝግቦ የምናገኘው እውነትና ተፈንጋዎቹ የኦሮሞ ልጆች ራሳቸው በሰጡት የታሪክ ምስክር መሰረት ግን ኦሮሞን ፈንግሎ ባሪያ አድርጎ የሸጠው ጎረቤቱ የኦሮሞ ተወላጅ ባሪያ ፈንጋይ መሆናቸው ነው። ፕሮፌሰር ሳንድራ ሼል በጥናታቸው የሚነግሩን ሌላም አስደማሚ የታሪክ እውነት አለ። የኦሮሞ ተወላጅ ባሪያ ፈንጋዮች ባሪያ አድርገው የሸጧቸውን የኦሮሞ ልጆች ዳግማዊ አጼ ሚኒሊክ ደቡብ አፍሪካ ድረስ በመላላክ ገንዘብ ጭምር እየከፈሉ ነፃ እንዲወጡና ወደ አገራቸው እንዲመለሱ ማድረጋቸውን ይነግሩናል። ከነዚህ በኦሮሞ ተወላጅ ወደ ደቡብ አፍሪካ ከተሸጡት ባሮች መካከለም ዳግማዊ አጼ ሚኒሊክ ገንዘብ ከፍለው ነፃ ያወጡት ያንዱ ሰው ትውልዶች በማውሳት በደርግ ዘመን ከኢትዮጵያ ወደ ካናዳ ተሰደው አሁንም ድረስ ካናዳ ውስጥ እንደሚኖሩ ነግረውናል። የተመዘገበው የታሪክ እውነት ይህ ሆኖ ሳለ እንግዲህ ፕሮፌሰር መሐመድ ሐሰን ሳይአፍር የኦሮሞ ተወላጆች የሸጧቸውን የኦሮሞ ባሮች ገንዘብ ከፍለው ነፃ ያወጣቸውን ያጼ ሚኒሊክ ልጆች ኦሮሞን ባሪያ አድርገው ይሸጡ የነበሩ ነፍጠኛ ልጆች የገዳ ሥርዓትን የባሪያ አሳዳሪዎች ሥርዓት አድርገው የመተቸት የሞራል ልዕልና የላቸውም የሚለው በስተመጨረሻም ሳይመረምሩ እነ ፕሮፌሰር መሐመድ ሐሰን ያራገፉባቸውን የአህይነት ጭነት ተሸክመው እየዞሩ አማራን በባሪያ ፈንጋይነት የሚከሱ የኦሮሞ ብሔርተኛና ደጋሚዎቻቸውን ወሬ ሲነግሩ ሐሳብ ጨምርበት የሚለውን የያቶቻችንን ጥልቅ ምክርና ታላቁ ጥላሁን ገሰሰ አመልካች ጣት በሚል በተጫወተው ዘፈን ውስጥ ባንዷ ስትጠቁም ከጣቶችህ መሃል ሶስቱ ግን ራስህ ይመለከቱሃል በሚል ያቀነቀነውን ግጥም በመለገስ ሰናበታለሁ።
ህዝብ እንደ በግ ታርዶ ሬሳ እንደ ዛፍ ተቆራርጦና ተጎትቶ ፍትህ ሳይሰፍን እንኳን በሰላም አደረሰን በምን ህሊናና አንደበት ማለት ይቻላል? በላይነህ አባተ እንደ ወግ ባህሉ በአዲስ አመት ልጃገረዶች በአዳይ አበባ በጠልሰም በመስቀል በድሪ በአንባርና በአልቦ ተውበው አበባዬ አበባዬ ሆይን ይዘምሩ ነበር። ዛሬ ግን እነዚህ ልጃገረዶች ክር አስረው ፊታቸውን ልጠው ራሳቸውን ተለጫጭተውና ማቅ ለብሰው ለታደረዱት ወላጆቻቸውና ወንድሞቻቸው ሚሾ ያወርዳሉ። ጎረምሶች በአዲስ አመት ሽቧቸውን አብርተው በቆላ በደጋ ያላችሁ እንዴት ከረማችሁ እያሉ ሆያ ሆየን ይጨፍሩ ነበር። ዛሬ ግን እነዚህ የጎረምሶች ቅድመ አያቶቻቸው በካስባቸው በገነቧት ሀገር እንደ ባይተዋር ተቆጥረው በድንጋይ ዘመን ሲጭራቆች ሲታረዱና ሰርቶ የመኖር መብታቸውን ተነፍገው ሲሳደዱ ይውላሉ። እናቶችና አባቶች በጳጉሜ ውሃ ተጠምቀውና ልብሳቸውን አጥበው ልጆቻቸውን እየመረቁ አዲስ አመትን ይቀበሉ ነበር። የዛሬ እናቶችና አባቶች ግን በታረዱና በተቃጠሉ ልጆቻቸው ሐዘን ተነክረው የኛን የከንቶቹን የንኳን አደረሳቸው ጭፈራ በትዝብት ይመለከታሉ። የታረዱና የተቃጠሉት ልጆቿ ደም ኢትዮጵያን ተፋሽስት ዘመን ባላነሰ ጃኖ አልብሷታል። ተተከዜ እስታባይ ታባይ እስታዋሽ ታሽ እስተሸበሊ ተሸበሊ እስተገናሊ ተገናሊ እስተግቢ ተግቢ እስተባሮ ያሉ ወንዞቿ ደም ጎርሰዋል። ተወልቃይት እስተራያ ተበተክል እስተደራ ተደራ እስታሶሳ ታሶሳ እስተቀሌም ተቀሌም እስተደምቢዶሎ ተደምቢዶሎ እስተወሊሶ ተወሊሶ እስተቡራዩ ተቡራዩ እስተለጋጣፎ ተለጋጣፎ እስተአዳሜት ሁሉ ታዳሜት ሁሉ እስተዘዋይ ተዘዋይ እስተሻሸመኔ ተሻሸመኔ እስተኮፈሌ ተኮፈሌ እስተዶዶላ ተዶዶላ እስተያቤሉ ተያቤሉ እስተሐረር ተሐረር እስተድሬዳዋ ተድሬዳዋ እስተአሰበ ተፈሪ ያሉ ኩሬዎች ደም ቋጥረዋል። ደም ያልነካው ውሃ እንኳን ለመጠመቂያ ለጸበልም ጠፍቷል። ይህን ደም የጎረሰው ውሃ እንኳን ደም ሲጨልጡ ለኖሩ ገዥዎች አባዩ ፀሐይ ለተከለው የማቲያስ ሲኖድም አልሰገጠጠው ብሏል። በስለት የታረሩትን ወገኖቹን ረስቶና ክዶ መንጋው አስረሽ ምችው ሲጨፍር ማየት ይዘገነናል። በኢትዮጵያ የሚወርደው የግፍ ዶፍ በጥፋት ውሃ በሶዶምና ገሞራ ተጎረፈው የግፍ ዶፍ ከፍቷል። ተጥፋት ውሃንና ተሶዶም ገሞራ በኋላ ክርስቶስ ፍትህን በመስበኩ በመስቀል ተሰቅሏል። ክርስቶስ ለፍትህ የተሰቀለበትን መስቀል አባ ማቲያስና ጳጳሳቱ ሳህን ሰርተው ፍትፍት ይዝቁበታል፣ ቪላ ገንብተው ይንቀባረሩበታል፣ ሊሞዚን ሸምተው ይልፈላሰሱበታል። ፍትፍት ዘክዛኪውና በሊሞዚን ተንፈላሳሹ አባ ማቲያስና ተቋዳሽ ጳጳሳቱ እስትንፋስ ያለ ሁሉ ይተንፍስና አትግደል የሚሉትን የመጣፍ ቃላት ሽረው ተገዳይና አስገዳዮች ጋር እየተሞዳሞዱ በኤፍሬም ይሳቃዊ የወስላታ ሽማግሌ ጫማ የንጹሐንን ደም ሲረግጡ ይታያል። እነዚህ ፍትፍት ዘክዛኪዎች በሐዘን የተጎዳውን ሲያጽናኑና የታሰረውን ሲጠይቁ ሳይሆን በነፍሰ ገዳዮች ለሽምግልና ታዘው ተነካባቸው ሲግበሰበሱ ይታያል። የታሪካዊቷ ኢትዮጵያ ቤተ መንግሥት የሰው ደም መፍሰስ ደንታ በማይሰጣቸው ጋኔሎች፣ ቅድስተ ቤተ ክርስቲያንም በጎቻቸውን በማይጠብቁ ተኩላዎችና ይሁዳዎች ተሞልተዋል። በዚህም ምክንያት የግፉ ዶፍ አላባራ ብሏል። የማያባራው የግፍ ዶፍም እንኳን ወተትን ውሃ በማሸፈት ይገኛል። ወተትን ቀርቶ ውሃን የሚያሸፍት ግፍ በሚሰራበት ዘመን አዲስ ዘመን በፌስታ እንዴት ይከበራል? አራዥና አሳራዦች በስልጣን እየተንደላቀቁና የታራዥ ቤተሰቦች ተመንገድ እየወደቁ በምን ምላስ እንኳን በሰላም አደረሰን ይባላል? እነ ተከዜ፣ እነ ዋሽ፣ እነ ደዴሳ፣ እነ ባሮ፣ ጊቤ፣ ገናሌ፣ ሻላ ገናሌና ዘዋይ ሐይቅ የዋጡት ትኩስ ደም ሳይጠራ አዲስ ዓመት እንዴት ይነጋል? እነ ዝቋላ፣ እነ ጭላሎና የሰብስቤ ዋሻ ጋራ የኮረምሶችን ሆያ ሆየና የልጃገረዶችን አበባዬ ሆይ ሳያስተጋቡ አዲስ ዓመት እንዴት ይጠባል? የመተከል ጫካ፣ የደራሽን ተረር፣ የዝቋላ ተራራና የጋንቤላ ደን የሰዎችን የደስታ ሲቃ ሳያስተጋባ አዲስ ዓመት እንዴት ይከበራል? እስር ቤቶች እንደ እስክንድር ባሉ ሰማዕታት ተጨናንቀው በቤተ መንግሥቶች ግን ለሰላሳ ዓመታት የሕዝብ ደም በጨለጡ ወንጀለኞች ተሞልተው እንዴስ አዲስ ዓመት ጠባ ይባላል? ሕዝብ እንደ በግ ታርዶ ሬሳ እንደ ዛፍ ተቆራርጦና ተጎትቶ ፍትሕ ሳይሰፍን እንኳን በሰላም አደረሰን በምን ሕሊናና አንደበት ማለት ይቻላል?
Thank you.
አርማጮቻችን አንድ ሁለት እንግዶች ይቀሩናል እንግዲህ መስመር እንትን ቴሌፎን መስመር ካገኘን አስቀባቻለን እስከዛ ጊዜ ግን የሬዲዮኑ ባልደረቦችን ለውይይት ጋብዛለሁ በመሰረቱ ኢትዮጵያነት ሬዲዮ በየጊዜው በመስርጭቱ ኢትዮጵያ ያለችበትን ሁኔታ በመግለጽ በማብራራት በየጊዜው የሚሰጠው ማብራሪያዎች በቂ መልስ እየሰጡ ይመስለኛል ኢትዮጵያ ተጨባጭ ሁኔታ እስቲ ግን በአጠቃላይ እንደው ካለው ሁኔታ በመገንዘብ የ2012ን ኢትዮጵያ እንደ ትሪዮ ባልደርዎች እንዴት እንደገመገሙት እንዴት እንደሚያዩት ሐሳባቸው እንዲያጋሩን እስቲ ሁለቱን የሬዲዮና አገልግሎቶች አብዱ አሊና ተንጉሱ ታምራትን ጋብዛለሁ መጀመሪያ አብዱ አሊ መሰጠው አስተያየት አለ አዋሪ ኢንተርቪው ማዳምጠናል አዲስ ነገር የሚቀርብ ነገር ላይ ነው ይችላል ግን እስቲ ለማጭቻችን ከነበሩና አቋሞች ከገለጽናቸው አመቱን በሙሉ ሳይሆን ምህረ ሬዲዮ ከተመሰረተ ጀምሮ ኢትዮጵያ ውስጥ ሰላምና መረጋጋት የጠፋበት ምክንያቶች በመግለጽ ማስረዳት ብዙ ነገሮች ተሰርተዋል እና ይሄንን ሲወ ማዳበር መሰጠው አስተያየት ካለ መስመሩ አንተ ነው
አመሰግናለሁ ወንድሜ ተቆላ በቅድሚያ ከነች ግራችንም ቢሆን ለእናንተም ለአድማጮቻችንም እንኳን አደረሳችሁ ላለሁ ነገር ግን ዘመን አልፎ ዘመን ተተክቷል መቼም እተወለወለ ቤት ሰው በጭቃ አግሮ አይገባም በጭቃ አግሮ ከገባ እተወለወለውን ቤት ያበላሻል 2013 ዓመተ ምህረትም ያስተሳሰብ ለውጥ እስካላመጣን ድረስ ችግራችን ይቀረፋል ብዬ ግን አላምንም ነገር ግን ችግራችንም አብሮ ያው እንደተላለፈው ብዙዎቹ ገልጸውታል ያሳለፍነው 2012 ለኢትዮጵያን ከመጪው ጊዜ በላይ የከፋ ዜጎች በሰው ሰራሽም በተፈጥሮ አደጋም እዚህም እዚያም ጩኸታቸው ወይታቸው ለቅሷቸው ከፍ ያለበት የናረበት የእልቂትና የፍጅት አመት ነበር በኮሮናው በወባው በኮሌራው በጎርፍ እንዲሁም ሰዎች በዘራቸው በሃይማኖታቸው እየተለዩ ስም ዝርዝር ተይዞ ከየቤታቸው እየተለቀሙ ፋሽስትና ናዚም በሚያስነቅ በዚህ ዘመን በማንኛውም ህዝብና ሀገር ላይ ተደርጎ የማይታወቅ ዘግናኝ ሰቅጣጭ አረመኔያዊ ግፍ በቆንጨራ በገጀራ ታርደዋል ከገደሉም በኋላ እንደ ሸንኮራ ገዳ ሰውነታቸውን እየከተፉ በመጣል እንዳይቀበሩ በመከልከል ግማሹን ለጅብ ግማሹን የአሞራ ሲሳይ እንደሆኑ በኦሮሞ የማይጠፋ ግፍት የተፈጸመበት አመት ሆኖ አልፏል። ኢትዮጵያኖች የዓለም መሳቂያና መሳለቂያ የሆነበት አመት ነበር። እንግዲህ በደም አበልና በጎርፍንባ በተዋቅጠች ሀገር ያለ ህዝብ አዲስ አመት መጣ ለመጣ ምንም አይደለም። ግን እነዚህም የኦሮሞ ልጅ ቄሮ የተባሉ የኦሮሞ ልጆች ግፍ የማይሽረው የበታችነት ስሜት በራስ ያለመተማመን ችግር ከኛ ካልሆነ የነሱ መሆን የለበትም በሚል በመቀኝነትና በቀናት ፖለቲካ የተበከሉ በመሆናቸው ምንጊዜም በደማቸው ውስጥ የማይነጥፍ የጥላቻ ውቅያኖስ ስላለ የአማራውን ነፍስ በማጥፋት በቀምቶና ነጥቆ አዳሪነት ማንነታቸውን ከፍ ያደረጉ ይመስላቸዋል። ምክንያቱም ሃይማኖት የላቸውም ባህል የላቸውም ዘላን ስለሆኑ ከሰው ጋር ተስማምቶና ተግባብቶ ተቻችሎ የመኖር ልምድም የላቸውም። እሷ ሀገር ውስጥ እንደሚኖሩ ማገራቸው እንዳልሆነ አላወቁ። የኛን ቋንቋ ያልተናገረ ያገሩ ባለቤት የሆነውን ኢትዮጵያዊ ላይ ጥቃትና ግፍ በየተለያየ ጊዜ ፈጽመዋል ወደፊትም ይፈጽማሉ። እንደ 2012 የታየና የደረሰ ማፈናቀልና ግድያ ከአያቶቻቸው በታሪክ ዘመነ ጋላ ወራራ ከመባለው ወዲህ በታሪክ አልተጻፈም ባይናችንም አላየንም። ሰው በገዛ ሀገሩ ሲፈናቀል ሲገደል በኢትዮጵያ ታሪክ የመጀመሪያው በ16ኛው ክፍለ ዘመን የጋላ ወራራና ተስፋፊነት ጊዜ ሲሆን አሁን በዘመናችን የነዛ ወራሪ የልጅ ልጅ ሆኑት የናዚያ መልወር ለሁለተኛ ጊዜ ተደግሟል በእኛ ጊዜ ማለት ነው። እነዚህ ጽንፈኞች ከልክ በላይ ገነውና ተጠናክረው በአገር ህልውናና በህዝብ ላይ ከፍተኛ ፍጅ ሲያደርሱ የህዝብ ጮህ ሰማይ ሲያንኳኳ መጫት በድንጋይ ተወግራ ስትገደል ነፍሰ ጡር ሆዷ በሳንጃ ሲቀደድ አዛውንት ህፃናት ኦሮሞ በሚባለው አውሬና ጨካኝ ሲጨፈጨፉ ሀገር መራለው የሚለው የጥፋት ተባባሪውና ፋሽስቱ አብይ አህመድ ግን ይህንን እየጋየ ያለ እሳት ለማርገብ ከመጣር ይልቅ ማርገብግብ ከመፈለግ ጣቱን ወደ ተበደው ወደሚጮው ህዝብ ሲቀስር እንዳንናገርም ዝም ብላችሁ ሙቱ ሲለን የታየበት አመት ነው። ይሄ ደግሞ ሀገር አይገነባም ለሁላችንም የሚጠቅም አይመስልኝም። ከዚህ አንፃር መጪው አመትም ጥሩ ነገር ይገኛል ብዬ ማሰበው አይደለም ለዚህ መፍትሄው ሁላችንም ያለምንም ማመንታት በጽናት ታግለን ያገራችን ባለቤት ስንሆን ብቻ ካልሆነ የህዝብ ጩኸትና ግድያ ያቆማል የሚል እምነት የለኝም አቶ ተኮል
በጣም ጥሩ ነብዱ አቶ ንጉሱስ
ያው ተኔ በፊት የተናገሩት ቀደም ብለው በተለያዩ ሰዎች የተነገረው የኔንም ሐሳብ አጠቃሎ ያዘ ነገር ነው እንደው ተተከሱት ነገሮች ለምሳሌ የኮሮና ቫይረስ በአንዱ ተናጋሪ ተጠቅሶ ነበር በዶክተር በላይ ይመስለኛል ላይ እና የኮሮና ቫይረስ አይነቱ ደግሞ ሳይታሰብ በተፈጥሮ የሚመጣ ይህ አደጋ ታለው የኢኮኖሚ የፖለቲካ የማህበራዊ ነውዶ ጋር እንደገና ሲያያዝ በጆሮ ላይ በጆሮ ደግፍ በምን ላይ ጆሮ ደግፍ እንደሚባለው በእንቅርት ላይ ጆሮ ደግፍ እንደሚባለው የዛን አይነት ሁኔታ ነው ዛሬ በኢትዮጵያ ምናየው እና የተፈጠረ ነገር ጉዳይ በሰው ሰራሽ ነገሮች ላይ ደግሞ የሚያስከትለው ከፍ ያለ ጫና ገና ብዙ ነገር እንኳን በኢትዮጵያ ያለው ሐላቀር ቦታ ሀገር ይቅርና ባለንበትም ሰልጠነን ሀልተ ብለው በቴክኖሎጂ ገፍተናል ብለው ቴክኖሎጂውን ራሱን መቆጣጠር ባቃታቸው ሀገሮችም የሚያሳየው ከፍ ያለ ጣጣ ገና ያልተወገደ እንደውም ገና እየጀመረ መሆኑን የምናይበት ዘመን በመሆኑ የሚቀጥለው አመት ታሁኑ የባሰ እንጂ የተሻለ ይሆናል ብሎ ለመናገር አሁን ባለው ተጨባጭ ሁኔታ በጣም አስቸጋሪ ነው ለማንኛውም የሰው ልጅ መቼም በተስፋ ነው አንዱ የሚኖረው እና ሁሉም ይሄንን ተገንዝቦ መቼም ለመጪው ትውልድ እና በተለይ ደግሞ ተከታዩ ትውልድ ክፉ ነገር ለውርስ ቢደርሰው ያንን ውርስ ደግሞ እሱ ባለው የዘመን አዲስ በሚፈጠረው ሁኔታዎችን የማሻሻል ነገር እየፈጠረ ነገሮችን ያሸንፋል ብለን ተስፋ እና ማድረግ ኃላፊነትም ግዴታችንም ነው እና ቀደም ሶስቱም ተናጋሪዎች ተዛ በኋላ ደግሞ አቶ አብዱም ሁሉም ተቃቅሰውታል የኢትዮጵያ ሁኔታ የሚቀጥለው አመት ታሁኑ የባሰ ጂ የበለጠ የተሻለ ሁኔታ ይገኝበታል የሚል ፍንጭ አላየንም በተለይ አንድ ደግሞ እዚህ ላይ ምናልባት ሳይተከስ ያለፈ ወይ እኔ እንደው ትንሽ ተነመ አሁን እናየው ኮቪድ በኢትዮጵያ ውስጥ በዚህ አጠገባችን በተለይ አሁን በጣም ወደ ኢትዮጵያ እየተጠጋ የመጣው ማን በኢትዮጵያ ተጠጋ ይባልም ዛሬ ኢትዮጵያ ውስጥ ያለ ሁኔታ ነው የሶማሊያ የየመን የመካከለኛው ምስራቅ ሀገሮች ያለ መረጋጋትና የህዝብ እርስ በርስ መጨራረስ ያው በቀይ ባህርና አካባቢው ሲያንጃብብ ሄው ብዙ ተቆየ በኋላ ዛሬ ኢትዮጵያ ውስጥ ገብቶ ሄው ያመሰን እርስ በራሱ ህዝቡን እዚህ አሰቃቂ ሁኔታላ ታይቶና ተሰምቶ በማይታወቅ ሁኔታ ያርገበገበው ነው በተለይ በሳውዲ አረቢያ በቅርብ ጊዜ ሲፈጸም የምናየው በኢትዮጵያ ዜጎች ላይ የልቂት ሁኔታ ብዙዎችን ሊያሳስብ ብቻ ሳይሆን እንደው ኢትዮጵያ የደረሰችበትን ዝቅተኛ ደረጃ ሊያሳየን የቻለ ነገር ነውና ያለው እያየን ዝም ብለን መቀመጥ የሚችል አካል በእውነት በኢትዮጵያኖች መካከል እንዲህ መገኘቱ በጣም የሚያሳዝን ነው እና በጣም የሚገርመው ኢትዮጵያን ለዚህ ሁሉ ስቃይና ችግር የዳረጋት እንደው የተረሳ ቢሆንም እንደው ወዴ በወቅቱም ብዙ እንከታተለው የነበረ ነገር ስለሆነ በአሜሪካው በነ ሄንሪ ኪሲንገር እና እነሱን በመሳሰሉ የአሜሪካንና የቀድሞ መንግስታት ተእንግሊዞች በወረሱት የኮሎኒያል አገዛዝ የከፋፍለው ግዛት ለዚሁ ዘመን እንዲህ አይነት ሁኔታ ለመፍጠር አዘጋጅተውት የነበረውን ሁኔታ ይሄው በቅርብ እንድናይ አድርጎናል። ይህ ሁኔታ በዛን ጊዜ ተደርሶበት ብዙ ጥናቶች ተደርገው የነ ኪሲንገርና እሱን የመሳሰሉን ካሪንግተን የሚባሉ ዛሬም እናተ ደቡብ አፍሪካን ሁኔታ ጉዳይ እንኳን በሚፈቱበት ጊዜ የናንጎላ እና ሞዛምቢክ ጉዳይ ያን ተነስተ የነበረበትን ሁኔታ የዛሬውን ፖርቱጋል እና የዛን ጊዜ የነበሩትን ሁኔታ سنመለከት የዛሬውን የብራዚል ሁኔታ ሁሉ سنመለከት በአለም አቀፍ አካባቢ እንኳን የምንመለከታቸው ነገሮች ተዚህ ቀደም ብሎ የዛሬ 20 30 አመት ዛሬ ባይናችን ምናየውን ያው ተራርቀንም ቢሆን ተዛ ሁኔታ ጋር ያን ጊዜ በግልጽ እንዳሁኑ ተንባሉ በትንቢት አይነት መልክ ሳይሆን በጥናት ተደርሶበት ይሄን ሁኔታ ደግሞ ሆን ብለው እንዴት እንደፈጠሩት በዛን ጊዜ የተጻፉ መጽሐፍቶችን እንደው ወደ ኋላ መለስ ብለን بنመለከት የዚህ ምስጢር አይጠፋምና ሁላችንም ይሄንንም ያለፈውንም ወደፊቱንም ደግሞ ልንፈታበት ምን ይችላል ነገሮች በተቻለ አቅማችን መስራት በምን ይችላል ሁኔታዎች ላይ የታገልን ሁኔታቸው ነገሮች እየተመለከትን ቀጣዩ አመት በተቻለ እንግዲህ ታለፈው ቢቻል የተሻለ እንዲሆን ተዛ ደግሞ ባይሆን የባሰ እንዳይሆን ጥረታችንን እንደተለመደው ለም ያስፈልገው ነገር ሁሉ ድጋፋችን መስጠት ግዴታችን መሆኑን በማሳሰብ ሐሳቤ እንቋጫለሁ።
በጣም ጥሩ እናመሰግናለን አብዱም አቶ ንጉሱም። በመሰረቱ ኢትዮጵያነት ሬዲዮ ያው በሚቀጥለው በያዝነው አመት ማለት ነው እንግዲህ የተሻገርንበት አመት ያው መርሃ ግብሩን ይቀጥላል። አሁን ያነሳቸዋቸው ንግዶቻችን ያነሳቸው ነገሮች በመርሃ ግብራችን ምናከታቸው ይኖራሉ። ግን አንድ አረፍተን አንድ ባንድ ባራት ነጥብ መስጋት ምንገባን ምንድነው ኢትዮጵያ ውስጥ እና አብይ እስካሉ ድረስ ኢትዮጵያ ውስጥ ሰላም ይሰፍናል የሚለው ጥያቄ ከአስተሳሰባችን እንዲወጣ ያስፈልጋል። እርግጥ ለዛ ምን አማራጭ አለ የሚለው ነገር ሁልጊዜ ጥሪ ሲደረግ ቆይቷል። የሽግግር መንግስት ሁሉንም ያካተተ በመከር በመመካከር ምን ይደረግ ብሎ አገሪቱ ያለችበትን ኢትዮጵያን የሚነጣተን ችግሮች ለመፍታት የግዴታ ውጭ ለመወያየት እሱ እየመረጠ ጽንፈኞችን ለማከር ያደረገ በሚያረጋቸው ነገሮች ሳይሆን የኢትዮጵያ ህዝብ የተሰደደ የተገደለና በረሃብ እየተቆላ ያለበትን ችግር ለመፍታት የግዴታ አሁን ማስተቻቹታል ስብስ አንድ አይሆነ ስብስ ካንግሮቻችን ማስተውታል ሌሎችም ሲጠሩ ቆይቷል ልዩ ድርጅቶችና በራሳችን አቅም በራሳችን ውቀትና ግንዛቤ ህሊናችን ነጻ ለማድረግ እናረጋቸውን ትግሎቻችን ቀጥላለን። በመራ ግብሮቻችን የተለያዩ ግንዶች በመጋበዝ የተለያዩ ውቀቶች እንዲዳብሩ ማድረግ ስለምንሰራ ይሄንን ዓላማችንን ይዘን ቀጥላለን። እንግዲህ ዛሬው ስጭታችን የተራዘመ ሰዓት ነው ምክንያት አድርገንም ተናግረን ነበር በመጋጭ ለደወጭቻችን ለማገባደዱን ለተናችንን ስጭታችን ለማጥናቅ ጥቂት ይቀሩናል። ይሄንም ቀጥለው ሙዚቃ እንሽጋገርና ያው ምሽቱን እንዘጋለን። አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው ኢትዮጵያነት ሬዲዮ ሳምንታዊ ስርጭት ወደ መጠናቀቁ ተቃርቧል። የዛሬውን የመስከረም 3 2013 ዓመተ ምህረት ወይንም ለአውሮፓና ቆጣጥር የሴፕቴምበር 13 2020 ስርጭት አስተናገድናችሁ ንጉስ ታምራት አብዱ አሊ እኔ ተኮላ አርቁ ነበርን። በሚቀጥለው ሳምንት በተመሳሳይ ሰዓት በምናስተላልፈው ስርጭት እስክንገናኝ ደህና ቆዩልን ይላል። በዚሁ እንሰናበታችኋለን። ድል ለኢትዮጵያ ህዝብ። ደህና ሰንብቱ።
Yeah. I'm sorry.